በትግል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይናስጥልን አመጣችን ይህ የምትደምጡት በትግል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እስልምና እምነት ተከታዮች እንኳን ለ1435ኛው የኢድ አላዳ ወይም የአረፋ በዓል አደረሳችሁ እንላለን። ተነስተልኛ አድማጮቻችን የኢትዮጵያ ድምጽ ሬዲዮ የሳምንታዊውን የሬዲዮ ፕሮግራም አሁን ጀምሯል። እንግዲህ እንደ ወትሮ ሁሉ የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን። እዚህ ተገበየ ሙልጌታ አለ። እንደምን አረፈርክ ሙልጌታ?
እግዚአብሔር ይመስገን። ግሩም እንደነ
እንግዲህ ያው ለመላው ህዝብ ሙስሊም እንኳን አደረሳችሁ በማለት የዛሬው ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን የተለያዩ ነገሮችን እንዳስሳለን። የተለያዩ ከተቻለም የተለያዩ ኢንተርቪዎችን ወይ ቃለ መጠይቆችን እናስተናግድበት ሁኔታ ይኖራል ማለት ነው። ወደ መጀመሪያው የህፃናት ፕሮግራም አለን። ወደዛ ከመላፋችን በፊት እንግዲህ ባለፈው አንድ ሳምንት በርካታ የኢትዮጵያን መገናኛ ብዙሃን እንዲሁም ዓለም አቀፍ መገናኛ ብዙሃን ትኩረት ስቦ የቆየው የኢትዮጵያውያን የሰሜን አሜሪካ ከሄዱት ኤምባሲ ውስጥ ያደረጉት ከፍተኛ ተቃውሞ ወይም ደግሞ ተቃውሞ በሚለው ብቻ የሚገለጽ አይደለም፣ ወረራ እና ተጋድሎም ማለት ይቻላል። በርካታ መገናኛ ብዙሃን ትኩረት ስቦ እንግዲህ አድማጮችም ይሄንን ነገር በተለያዩ መገናኛ ብዙሃን በርካታ ያለ መረጃዎች እንዳላቸው ምንም ጥያቄ የለውም። ስለሱ ብዙ ምንለው ነገር የለም። በርግጥ ግን አንዳንድ የተነሱ ነገሮች አሉ፣ እንዲሁ ፈገግ የሚያሰኙም የተለያዩ ነገሮችና ከዛ አንጻር እስቲ አንድ ማነሳው ነገር አለ። ለምሳሌ በፌስቡክ የወጡ ነገሮችን ስንመለከት ሰውየው እንግዲህ የዛን ጊዜ ያው በ48 ሰዓት ከሀገር እንዲወጣ ሲባል እና ያን ተከትሎ የተጻፈ ጽሑፍ አለ። ለምሳሌ ሰውየው አሮብ ቀን ከሀገር ተባሮ አሙስ ቀን ነው ሀገር ቤት ይገባል ተብሎ ይጠበቅ የነበረውና በፌስቡክ ከቀረበ አንድ ጽሑፍ ስቲል አድማጮች እንደዚህ እናነባዋለን። ዛሬ ሐሙስ ይላል። ያው እንግዲህ ሐሙስ ቀን ሀገር ቤት እንደሚገባ ታሳቢ ሆኖ በአክሱም ሆቴል ያቀባበል ግብዣ ይደረግለታል ይላል። ያው እንግዲህ ተደርጎለታል ብለን እናስባለን። አርብ ቀን ጽንፈኛ ዲያስፖራዎችን ተኩሶ በመሳቱ ይገመገማል ይላል። ወደ በማግስቱ አርብ ማለት ነው ተገምግቧል ብለን እናስባለን። ቅዳሜ ወይም ትናንትና እንዴት ንጹሃን ሰልፈኞችን በጥይት መምታት እንደሚችል በአጋዚ ስልጣን አይሰጠዋል እንግዲህ ወስዷል ብለን እናስባለን ማለት ነው። ዛሬ ደግሞ በእሁድ ማለት ነው በልማታዊ የሃይማኖት አባቶች ሽጉጡን እንደመስቀል በመያዙ ይገመገማል ይላል። ግምገማ ላይ ነው ብለን እናስባለን ማለት ነው። ነገ በዲሲ በተቃዋሚዎች ጩኸትን መርበድበድን ስለማቆም ለመንግስት ባለስልጣናት ልምዱን ያካፍላል፣ አቶ ሬድዋንም አብረው ልምዳቸውን ያካፍላሉ ተብሎ ይጠበቃል ይላል። እንግዲህ ነገ ነው የሚሆነው ማለት ነው። ፊታችን ማክሰኞ ለድሮ ኢቲቪ ለአሁኑ ኢቢሲ ዶክመንተሪ እንዲያግዝ የዲሲ ተቃዋሚዎች በሰልፍ ወቅት ክላሽ ላውንቸርና ታንክ ታጥቀው እንደነበር ቃለ መጠይቅ ይሰጣል። ሮብ በመጨረሻም ለአንድ ወር ረፍት ወደ ደደቢት ያመራል ይላል። እንግዲህ
አሪፍ ወፍ ነች።
ይሄን ብዙዎች ሲቀባበሉት አይቼ እንደው ለአድማጮች እንደውም በያመጣሁት ነው። እና ከዚህ ጋር ተያይዞ ሰውየው ገለ ብዙ ነገሮች እናሳሉና እስቲ አንድ ጥያቄ አንተ ልጠይቅ። ሰውየው ኢትዮጵያ እንደገባ አንድ መስሪያ ቤት ስራ እድል ይሰጣዋል ተብሎ ወጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን ደው በቀጥታ ይቀበለዋል ወይም ደግሞ ልምዱን ያቀርባል ተብሎ ይጠበቃል። ለምን ይመስላል? እንዴት አትሌቲክስ ፌዴሬሽንና ወዲ ወይ ምን አገናኘው?
ተኩሶ ስለሩጫ ስለሚያስጀምር ነው።
በትክክል እንግዲህ ያው ብዙ ጊዜ ሩጫ ውድድሮች ሲጀምሩ ታቅ እንደሆነ በሽጉጥ ማስተኮስ ይጀምራሉና ይሄን የሰራ ልምዱን ይዞ አትሌቲክስ ፌዴሬሽን ይመጣል ያሉ አሉ። እንግዲህ ይሄን የመሰሉ ነገሮች በብዛት ተሰምተዋል።
አው ግን እኔ ከሱ በለጠ በጣም ያሳቀኝ አሜሪካ ያለው አንድ ጋዜጠኛ መስፍን እናምን ምናምን የሚኖርበትን ሀገር መሪ እንኳን አያውቅም። ሰምተው እኮ
እሱ መተመለከተ በአሜሪካ ስቴት ዲፓርትመንት በተሰጠ
በጣም ነው ሼም ነው ምን ያሳፍራል። አንድ ሀገርን ወክሎ ነው ማለት ማን የግል ሚዲያ አይደለም።
አዎ
ሀገርን ወክሎ የገባ ሰውዬ ኬሪና ኦባማ መለየት ያልቻለ እኔ በጣም ነው ሰው ሲስቅበት እኔ ነኝ ያፈርኩት። ሁለት ማፈሪያ ነገር የተደረገ አሜሪካ ላይ እነሱ ነገሮች ናቸው ታፍርባቸዋል።
ሴትየዋ ራሷ ምን እንደጠየቅ ግራ ገባኝ ምን እንደምትል ሁሉ ግራ ገብቶኛል ምናምን ያለችበት ሁኔታ አለ። ጥያቄ ሁሉ ግልጽ አልነበረም። አንዱን ካም ይቀላቀላል ይቅርታ አድርጉልኝ ይላል የሚናገረው ጠፍቶ ነበር።
ኤምባሲ ውስጥ በተኮሰው ታፍራለህ። ዲሞክራሲ አለበት በሚባል ሀገር ላይ ፍትህ አለበት የሚባል ሀገር ላይ እንደዛ አይነት ድርጊት በመፈጸሙ በኢትዮጵያነት ታፍራለህ።
አዎ
በሷ አፍረሳ ጨርስ ስቴት ዲፓርትመንት የሚያህል ቦታ ላይ ደግሞ መሪዎቹን የማያቅ ኢንተርቪው ጥያቄ ሊጠይቅ ሲነሳ እሱ ደግሞ ትልቁ ማፈሪያ የሚሆነው እሱ ነው። ያ ሰው ነው አሁን ስለ ሰው ሰብአዊ መብት የሚያውቀው ቤት ውስጥ ገብቶ ቢመጣብኝ ምናምን ብሎ የሚያወራው
በጣም የሚያሳፍር ነው። እኔ ከዚህ የበለጠ ግን አንድ የሚያሳፍር ነገር የሰማሁት መረጃ ይሄ ወዲ ወይኔ ያደረገው ተቃውሞ ወይም ደግሞ የተኮሰው ነገር ልክ ነው በሚል የፊታችን ማክሰኞ የአገዛዙ ደጋፊዎች በስቴት ዲፓርትመንት ሰልፍ እንደሚያደርጉ ትናንት አንድ መግለጫ ወጥቶ ተመልክቻለሁ። እና በጣም የሚያሳዝንና የሚያሳፍር ነው። ትክክል ያደረገው
ሊያደርጉ እኮ ይችላሉ፣ ግን አድርገው ሰውየው ማስመለስ አይችሉም።
አይ ለማስመለስ
አይ እነሱ አሁን ማሰብ ቢችሉ ይሄ ሰውዬ ህጋዊ ትክክል እንዳልሆነ ስላወቀ የአሜሪካ መንግስት በ24 ሰዓት ውስጥ ወደ ሀገሩ መልሶታል። በቃ ጥፋት ነው ብሎ ስላመነ ነው። አሁን ወጥተህ አንተ ሚሊዮን ሆነ አየሰራው ትክክል ነው ብትል የምትኖርበትን አገር ህግ አለማወቅህ ነው የምታሳውቀው።
አይ እንደው እኔ ከማሳፈሩ አንጻር እንደው ሰው ተኩሶ እንዴት ነው ልክ ነው ተብሎ በምን አይነት ሞራል ወጥተው እንዴት እንደሚሰለፉ ለማየት ነው ቸኩያለሁ። በነገሩ ኢትዮጵያውያንም በዛ ነው ቀን በተመሳሳይ ቦታ እነሱን በመቃወምና ለስቴት ዲፓርትመንት የተደረገው ነገር ልክ መሆኑንና እንደውም የበለጠ አምባሳደሩ ግርማ ብሩ በዚህ ነገር ተሳታፊ በመሆኑ የበለጠ ጥያቄ እንዲቀርብ ጥያቄ ያቀርባሉ ተብሎ ይጠበቃል። ይህንን እንግዲህ በጋራ አብረን የምናየው ይሆናል ማለት ነው። እንግዲህ አድማጮቻችን ይህን ያህል ተወሰነ መንደርደሪያ ካደረግን ብዙውን ነገር ስለሰሙት አንደጋግመውም በሙዚቃ ግብዣ ወደ መጀመሪያው ፕሮግራማችን እናልፋለን።
I don't know what to do. የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? ደህና በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል፣ ሀሳብ ያሰማችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
Yeah. ከለታት አንድ ቀን በአንድ ትንሽ ገጠር ውስጥ የሚኖሩ አንድ ቤተሰብ ነበር። እነሱም አንድ ልጅ ነበራቸው። አንድ ቀን ልጁ ከናቱ ጋር ገበያ ሲሄድ ገበያ መሃል ውስጥ እናትየው ሳታይ ካንት እንቁላል ሻጭ ቅርጫት ውስጥ አንድ እንቁላል አንስቶ ይዞ መጣ። እቤትም ሲመጣ ለናቱ "እማይ እንቁላል እኮ አገኘው" አላት። እናትየው በመገረም "ልጄ ይሄንን እንቁላል ከየት አገኘው?" ስትል ከቅርጫቱ ላይ አነሳሁት አይ ልጄ እንደዛማ አይደረግም ብላ በጣም ባጥበቃና ቆጣ ብላ ስላልነገረችው ልጁም ያደረገው ጥፋት መሆኑን ሳቅ ዝም ብሎ ቀጠለ። እንዲያለ እየቆየ ሲሄድ ከጥቂት ጊዜ በኋላ ከናቱ ጋር ገበያ ሄዶ እናቱ ሳታየው እንደዚሁ ብዙ ዶሮዎች ከተሰበሰቡበት መሃል አንዷን ዶሮ አስቶ ይዞ ይሄድ። እቤትም ሲደርስ ለናቱ "እማዬ ዶሮ እኮ አገኘው" አላት። እናትየውም እንደገና በመከረም "ልጄ ይሄንን ዶሮ ከየት አመጣህ?" አለችው። ልጁም "ገበያ አገኘው" ታለ። የሰው ቃል አይነካም ብላ አሁንም ቀስቀስ ባለና ችላ በሆነ መንገድ ነገረችው። ልጁም ያደረገው ብዙ ጥፋት እንደሆነ ሳይገባው ወላጆቹም ለልጁ ብዙ አልመከሩትም። ስለመጥፎ ነገርም ብዙ አልመከሩትም ነበር። እንዲያለ በሚከተለው ቀን ከበያ ሲሄድ አንድ በግ ከሚሸጥ ሰውዬ በግ አንስቶ መጣ። የበጉንም ቅልቀላይታ ልጇን በጣም ሳትቆጣው ዝም ብላ ቀስቀስ ባለ አባባል በትህትና "ይሄን በግ ደግሞ አሁን ከየት አመጣህ?" ብላው ዝም ብላ ተወች። ይሄም ልጅ ትንሽ አደገና ልጁም ሲጎረምስ በሬ ከሚሸጥ ሰውዬ ጋር ሄዶ እንደለመደው አንዱን በሬ ይዞ ሲሄድ መያዝ አይቀርምና አንድ ቀን ተያዘ። በዛም ከተማ በጣም የበሬ ሌቦች አስቸግረው ስለነበረ የከተማው ሰው በሙሉ ተሰብስቦ ካሁን በኋላ በሬ የሰረቀ 10 አመት እንዲታሰር ብለው ተስማምቶ ኖሮ ነበርና ይሄም ልጅ ላይ 10 አመት ተፈረደበት። በዚህ ጊዜ ልጁ አዝኖ "እናቴን ጥሩልኝ" ብሎ እናቱን አስጠራ። እናትየውም የልጇን መታሰር አይታ በጣም አዝና እያለቀሰች "ልጄ ምን ነው ለምን በሬ ሰረቅ እንደዚህ መሆኑን አታውቅም ነበር?" ስትለው ልጁም "እማዬ ያኔ እኮ እንቁላል የሰረቅኩ ጊዜ በጣም ባርቀሽ ቀጥተሽኝ ብታስተምሪኝ ኖሮ ዛሬ እዚህ አልደርስም ነበር" አለ። አያችሁ ልጆች፣ ትንንሽ ልጆች ትንንሽ ጥፋት ያጠፋሉ። በዛ ሰዓት ጥፋታቸውን እንዲያውቁት መማር አለባቸው። ካላወቁት እያደጉ ሲሄዱ ጥፋቱም እያደገ ይሄዳል። አያችሁ ልጆች፣ የጥፋት የውሸት ትንሽ ያለው ዛሬ ትንሽ የሆነ ነገ ደግሞ ትልቅ ሊሆን ስለሚችል መጠንቀቅ አለባችሁ። እሺ ልጆች፣ እሺ ልጆች፣ ደህና ዋሉ ልጆች።
Endless life, the light, the light, endless life, the light, the light, the light, sports. አፈር መሬቱን ቢናፍቀኛል ከራገር ፉክ ይከለኛል ቢናፍቀኛል ብቻስተኛኛል እናገሬ ይደኛል
Yeah.
አድማጮቻችን በመከታተል ላይ ያላችሁት እዚህ ስቶክሆልም ከሚገኘው ኢትዮጵያ ድምጽ ሬዲዮ ነው። አሁን ወደ ተለያዩ ቦታዎች ስልክ እየደወልን ነበር። አሁን ወደ ሀገር ቤት ደውለን መስመር ላይ እንገዳግን ፈናል የተሳካልን ይመስልናል። ሃሎ ጠና ይስጥልኝ ኢንጂነር ግዛቸው ይስማውታል?
አይሰማኛል እኔ አንተ ከተሰማ
በጣም ጥሩ ነኝ። በደንብ ነው የሚሰማኝ። እንግዲህ አድማጮቻችን ኢንጂነር ግዛቸው ሽፈራው የአንድነት ለፍትህና ለዲሞክራሲ ሊቀመንበር ናቸው። በተለያዩ ጉዳዮች ላይ ለማናገር ቀጥረናቸው ፈቃደኛ ስለሆኑ ከልብ እናመሰግናለን። እንግዲህ ኢንጂነር ግዛቸው እንኳን ወደ ስዊድን ኢትዮጵያ ድምጽ ሬዲዮ በሰላም መጡ። እንደምከረሙ እንኳን አደረሰዎት።
እኔም እንኳን አዲስ አመት አብሮ አደረሰን። በጣም ጤና ነኝ።
አመሰግናለሁ። እንግዲህ አንዳንድ ወቅታዊ የሆኑ ጥያቄዎችን ለመነጋገር ነው እርስዎን የጋበዝነው። እንደው ጥያቄያችንን ለመጀመር ያህል አንድነት ለፍትህና ለዲሞክራሲ ፓርቲ አሁን ባለው ሁኔታ እስቲ ምን እያከናወነ ነው? እንደው አጥር አድርገው የፓርቲውን ወቅታዊ አቋም ይገልጹልን።
ያው ፓርቲው በዚህ አመት የምርጫ አመት ነው። ስለዚህ በዚህ አመት 2007 ዋናው ትኩረታችን ምርጫን በተመለከተ ነው። ስለዚህ ምርጫን በተመለከተ አስፈላጊውን ዝግጅት ያደረግን ነው። የሰነድ ዝግጅት፣ የፖሊሲ ዝግጅት፣ የምርጫ ካምፔን ዝግጅት ያደረግን ስለሆነ ሁሉ አቅጣጫችን እዚያ ላይ ነው። በዚህ መሰረት መዋቅራችንን በዚህ ደረጃ ለዚህ ያዘጋጀነው ነው ማለት እኛ ከፍተኛ የድጋፍ አደረበትን አካባቢና ዞን፣ ወረዳ፣ የምርጫ ክልል እሱን የለየን ነው። በምን ያህል የምርጫ ጣቢያዎች እንደምንሳተፍ እሱንም አጠቃ እያሳዝን ነው። ምክንያቱም በሁሉም ፓርቲዎች በሁሉም 547 የምርጫ ወረዳዎች መሳተፉ አንዳንዱ ቦታ እንደዚሁ ሪሶርስ ስለሚሻማ እርግጠኛ ከፍተኛ ድጋፍ ያለብንን አካባቢ እየለየን ያለ ነው። በዚህ በተጨማሪ ለዚያ የሚሆን ሰነድ የቅስቀሳ ዶክሜንቶች እያዘጋጀን ያለ ነው እና በአጠቃላይ መልኩ ሲታይ ዘንድሮ የአንድነት ፓርቲ ከመዋቅራዊ ዝግጅት አልፎ እንደገና ደግሞ ፖለቲካውንም ከእንትኑ ከከተማ ወይንም ከፓርቲ ቢሮና አባላት ውጪ ፖለቲካዊ የህዝብ ለመሆን የተለያዩ ህዝባዊ እንቅስቃሴዎች እናካሄዳለን። ከዚህ ቀደም የሚሊዮኖች ድምፅ ለነጻነት፣ የሚሊዮኖች ድምፅ ለህግ የበላይነት፣ ለመሪዎች ድምፅ ለመሬት ባለቤትነት የሚል አካሄደናል። በዘንድሮ አመት የሚሆነው የሚሊዮኖች ድምፅ ንቅናቄ ለነጻና ፍትሃዊ ምርጫ በሚል ተፈላጊ ዝግጅት እያደረግን ነው እና አጠቃላይ ከብሔራዊ ምክር ቤቱ ስራ አስፈጻሚ ቋሚ ኮሚቴዎቹ የከተሞች መዋቅሮች በዚሁ አሳቢያ የከተሞች የአዲስ አበባ ምክር ቤት አለ፣ የአዲስ አበባ ስራ አስፈጻሚ አለ፣ የዞኖች ኮሚቴዎች አሉ፣ የወረዳዎች ኮሚቴዎች አሉ። በሙሉ የምርጫ እንቅስቃሴ እንዲያካሂዱ ዝግጅት ላይ ምን ያለ ነው። ይህንን የሚመጡን ደግሞ የሰነድ የካምፔን ስልጠናም ለማካሄድ ዝግጅት ያደረግን ነው። ስለዚህ በዚህ አጠቃላይ መልኩ የተንቀሳቀስን ያለን ነው።
አመሰግናለሁ። እንግዲህ ያነሷቸው ነጥቦች አሉ፣ ወደ አንዳንድ ነጥቦች መለሳለሁ። ከዛ በፊት ሰሞኑን በአንድነት ፓርቲ ውስጥ ሰማያዊ ፓርቲ፣ አረናና እንዲሁም አንድነት ሶስታችሁ በጥምረት መግለጫ ሰጥታችሁ ነበርና የመግለጫው ሀሳብና ሁኔታ ምን ይመስላል ባጭሩ?
አዎ፣ ወደዚያ ከመግባት በፊት አጠቃላይ የፖለቲካ አየሩ ኢትዮጵያ ውስጥ ምን አይነት የሚለውን ነገር ለአስቀምጥ ፈልጋለሁ። ትልቁ ነገር አሁን ችግሩ የኢትዮጵያን የፖለቲካ ስርዓት ጨምድዶ የያዘው እነኚህ የዴሞክራሲ ተቋማት የምንላቸው አካላት ሙሉ በሙሉ በኢህአዴግ በገዢው ፓርቲ ውስጥ ቁጥጥር ስር መዋላቸው ነው። ለምሳሌ ያህል ሚዲያ ሙሉ በሙሉ የመንግስት ሚዲያ በኢህአዴግ ስር ያለ ነው። የኢህአዴግ የፕሮፓጋንዳ ክንፍ ይመስላል። ከዚያ ደግሞ ነፃ ሚዲያ የተባለው አካባቢም ለመንቀሳቀስ ያደረጉት ጥረት እንደዚሁ ከፍተኛ የሰልፍ ሴንሰርሺፕ እና የአፈና ይካሄዳል። ያው እናንተም በሚዲያ እንደምታውቁት ብዙ መጽሔት አዘጋጆችና ጋዜጣ አዘጋጆች እስከ 24 የሚደርሱ አገር ለቀው ወጥተዋል። እንደገና ብሎገሮችና ሌሎችን ጋዜጣ ሪፖርተሮች ታስረዋል። ስለዚህ ሚዲያው በሙሉ የአፋኝነት ስርዓት ይዟል። በተጨማሪም ከዚሁ አንጻር ሌላው የዴሞክራሲ ተቋማት የሚባለው የፍትህ አካላቱ ነው። የፍትህ አካላቱ ፍርድ ቤቶች ነጻ አይደሉም፣ ህግ አስከባሪዎች እነ ፖሊስ እንደዚሁ ነጻ አይደሉም። አሁን ከዚህ አንጻር መታየት ያለው ህግ አስከባሪውና የፍትህ መዋቅሩ ህገ መንግስቱ በሚያዘው መሰረት በነጻ እየሰሩ አይደሉም። ስለዚህ አሁን ይሄ በዚህ ሂደት ከኛ ከአንድነት ሀብታሙ አያሌው፣ ዳንኤል ሽበሺ የፖለቲካ አመራር ውስጥ ያሉ ናቸው። ከሰማያዊ የሸዋስ አሰፋ፣ ከአረና ያው አብርሃ ደስታ፣ እነዚህ ሰዎች በጸረ ሽብር አዋጅ መረጃ በሌለበት ሁኔታ ነው የታሰሩት እና ይኸው አሁን ሶስተኛ ጊዜ 28 ቀን ቀጠሮ ተጠይቆባቸው እንደገና አሁን አራተኛ ጊዜ ሌላ 28 ቀን ተቀጥሮ ተጠይቋል። ባለፈው ተደረገው ያው የህግ ጠበቃቸው ያደረገው ህጋዊ እንቅስቃሴ ምንም እሱም በስፋት እንደማለው ባዶ ውጤት ነው ያስገኘው። አንደኛ አጠቃላይ ሁኔታው ለእስረኞች ደንበኞቹን ለማማከር ያለበት መሰናክል ከፍተኛ ነው። ማናገር የማይችልበት ሁኔታ ነው። ፖሊስ በከፍተኛ ደረጃ ይህንን መብቱን የጠበቃነት መብቱን ከልክሎታል። እንደገና ይህንንም ሄዶ በፍርድ ቤት በየቀጠሮ ሲያመለክት ፍርድ ቤት የሚሰጠውን ትዕዛዝ ፖሊስ አይፈጽምም። ስለዚህ የጠበቃው የአቶ ተባ በቡልጋ አቋም እኔ የጥብቅና ስራዬን ደንበኞቼን የታሰሩትን ለማነጋገር እስካልቻልኩ ድረስ እስካላማከርኩ ድረስ ለምንድን ነው ምደክመ ብሎ እሱ ራሱ ከዚህ ከጥብቅና አሁን ፍርድ ቤት ተከሶ እስከሚቀርቡ ድረስ አልቆምም በማለት ያው ራሱ የጥብቅና ምክር አገልግሎቱን አቋርጧል። በዚህ ምክንያት ይሄንን ነገር ለኢትዮጵያ ሕዝብና ለዓለም አቀፍ ማሳወቅ ግዴታ ስለሆነ ሶስታችን ፓርቲዎች ተነጋግረን የማ ዝም ብለን መቀጠል አይቀርብንም ብለን ያለውን የህግ የበላይነት የህግ መንግስቱን የማስከበር እና ደግሞ የእስረኞችን ሰብአዊ መብት ህገ መንግስት የሰጣቸው መብት እንኳን ማስከበር ስላልተቻለ ይህንን በተመለከተ ለኢትዮጵያ ሕዝብ ዝርዝሩን አይተዋ ምናልባት ከተለያዩ ሚዲያዎች ወይንም ብሎገሮች ወይንም ፌስቡኮች እና በዚህ ምክንያት የኢትዮጵያ ሕዝብና የዓለም አቀፍ ህብረተሰቡ እንዲያውቀው ያደረግነው ሁኔታ ነው። ይሄ ደግሞ አግባብነት ያለው ክንዋኔ ብለን እናምናለን።
በጣም ጥሩ አመሰግናለሁ ኢንጂነር። እንግዲህ ወደ ሌላ ጥያቄ አልፋለሁ። እንደሚያውቁት እንግዲህ አንድነት ፓርቲ በተለይ ባለፈው ጊዜ ካለፈው የካቲት ወር ይሁን ገደማ ጀምሮ በተለይ ተግባራዊ በሆነ እንቅስቃሴ የሚሊዮኖች ድምጽ ለመሬት ባለቤትነት ቁጥር 1 ቁጥር 2 በሚል አገራዊ ንቅናቄ ሲያካሄድ መቆየቱ ይታወሳል። ይሁንና ይህ ነገር ባለፉት ጥቂት ጊዜያት ምናልባት በጣም የተቀዛቀዘበት ሁኔታ አለ የሚሉ ወገኖች አሉና ይህ የሚሊዮኖች ድምጽ በተለይ ለመሬት ነጻነት ባለቤትነት የሚለው ተጀምሮ አላለቀም። በዚህ ሁኔታ ላይ ክፍተት አለና በዚህ መሃል አንድነት ፓርቲ ያንን በመተው በተወሰነ ደረጃ አሁን መግለጫ ላይ ነው ያለው ያንን ነገር አቋርጧል የሚሉ እሳቢዎች አሉ። ምናልባት የተቋረጠበት ምክንያት ምን ይሆናል ኢንጂነር ግዛቸው?
አዎ፣ ሚዲያው አንዳንድ ጊዜ በትንሽ ነገሮች ተስቦ ያልተወሰነ አቅጣጫና ገጽታ ይዛል። የሚሊዮኖች ድምፅ ለመሬት ባለቤትነት የተቋረጠው የራሱ ምክንያት አለው። በመጀመሪያ ደረጃ ጀምረነው በደብረ ማርቆስ፣ ደሴ፣ አዲስ አበባ፣ አዳማ፣ ድራሼ፣ ግዶላ ካሄደናል አምስት። እንደገና ሐዋሳ ያደረግነው ነገር በአፈናው ምክንያት ከፍተኛ ውጪ አውጥቶ ቀረብን። ቁጫም እንደዚሁ አልተሳካልንም ነበረ። ከስምንት እንደዚህ እንቅስቃሴዎች አትም ስድስቱ አካባቢ ተሳክተ ሁለቱ አልተሳኩም። በዚህ ሁኔታ ይህን እያደረግን ባለንበት ወቅት ከመያድ ጋር ያለው ውህደት ፕራዮሪቲ ወይንም ቅድሚያ ያገኘ ይሄ የሆነው ከመያዝያ ጀምሮ ነበር። ይህን ስራ እየሰራን ያለ ነው። መያዝያና ግንቦት እንደዚህ ሰርተን ሰኔ ውስጥ የተሳካ መልክ የያዘ እና ሰኔ አንድ ቀን መያድና አንድነት ተፈራረሙ ቀድመ ውህደት። በዚህ ሁኔታ ነው እንትን ያለው። እንግዲህ ስንዋሃድ ያለው በከፍተኛ የሆነ የስራ እንቅስቃሴ ነበረ። ይሄን ነገር የሚያንቀሳቀሱ የሚሆኑት ይሉት የሚያንቀሳቀሱት ወደ ውደት ስራ ሄደው ነበር። በተጨማሪ ደግሞ ይሄ ስራ ውደቱ መግሳካ ኖሮ ከፍተኛ የሆነ ሀገራዊ የፖለቲካ ምርታ ያመጣል የሚል እምነት በህብረታችንም ፓርቲዎች ነበር። ስለዚህ ያን ጊዜ በዚህ ምክንያት ተቋረጠ። ለምሳሌ ደግሞ የአየሩ ሁኔታ እዚህ የነበረ የአየሩ ሁኔታ ክረምት ነበረ፣ ለሰላማዊ ሰልፍ ብዙ ጊዜ አስቸጋሪ ነው። በነዚህ በለኝ ምክንያቶች ሰኔ አንድ ቀን በኋላ ሄደን ሐምሌ ውስጥ ልንፈራረም ነበር፣ ሐምሌ 3 እና 4 ከዚያ ደግሞ ለመከረሻ ላይ ሐምሌ 5 እና 5 ልንፈራረም ነበር፣ 5 እና 6 ከዚያ 12 እና 13 ደግሞ አልቻልንም። መጨረሻ ላይ ነሐሴ 3 እና 4 የማይተላለፍ የውደት ተግባር ለማካሄድ በነበረበት ጊዜ ምርጫ ቦርድ አሁን ያለው የማያዳ አመራር ቆረም በመላ ወይም ምላቱ ጉባኤ በመለያየት መድረስ ስላልሆነ ህጋዊ አይደለም፣ ህጋዊ ስላልሆነ በዚህ ምክንያት ልትፈጽሙ አትችሉም የሚል ሁለት ሶስት ደብዳቤ ላከ። እኔም ራሴ ሄጄ ለመከራከር እና ለማሳመን ሞከርኩ። የህግ ክፍተቱ የሚጠፋብለን የሚል ሁኔታ ተወሰነ። ውህደቱ በዚህ ምክንያት ተቋረጠ። ይህ የተቋረጠው መቼ ነው? ሐምሌ 30 ነበረ። ስለዚህ በዚህ ሂደት ውስጥ እያለን እንትኖን ይህን የሚሎች ምክንያቶችን ለማካሄድ አይቻልም ነበር። ሁላችንም እንደውም ስራችንን አቁመን የፓርቲዎቻችን ስራችን ይሄድ ነበር። አንድ አብይ የሆነ የተዋህደ ፓርቲ ለመመስረት ነበረ። እንደ አጋጣሚና አቲንክ በተለያዩ የድክመት አቅጣጫዎች እና በተፈጠረው የህግ ክፍተት ያ ትልቅ ጉጉት ያለው ለኢትዮጵያ ህዝብ እና ለውጭ ያላችሁትም ኢትዮጵያና ትውልደ ኢትዮጵያውያን ትልቅ ተስፋ የሆነው እንደዚሁ ሟሾ ቀረ። እና ያ ምክንያቱ ነው። ምክንያቱ ያ ነው እንጂ ሌላ ምክንያት የለውም። እና ስለዚህ ይሄ ነው። ምናልባት ውህደቱ ቢሳካ ኖሮ ያው ይሄንን የሚሊዮን ንቅናቄ የሚያካሄደው ውህድ ፓርቲው ነበረ የሚያካሄደው። አሁን እንግዲህ ወደ እኛ ተመልሶ መጥቷል። ሁኔታዎችን በዚህ ነው ማየት ያለብን እንጂ እንደው ተቋረጠ። ለትልቅ ዓላማ ነበረ ሁኔታው ለጊዜው እንዲገታ የተደረገው። ያ ትልቅ ዓላማ አልተሳካም። በዚህ ምክንያት ልንገነዘበው የተሻለ ነው ብዬ አምናለሁ።
ኢንጂነር ግዛቸው፣ እዚህ ጋር ያው ነገሮችን አንድ ነገር ለማንሳት ያህል እዚህ በስዊድን የሚገኘው ይሄ የኢትዮጵያ ድምጽ ሬዲዮ እዚህ ከሚገኘው የአንድነት የድጋፍ ማህበር በስዊድን ጋር በመተባበር በዚሁ የሚሊዮኖች ድምጽ ለመሬት ባለቤትነት በሚል እንግዲህ ከተሞችን ስፖንሰር የማድረግ ሁኔታ ነው የነበረው። በዚህም አሶሳን ስፖንሰር ለማድረግ ያው በሁለቱ የተወጣጣ ግብረ ኃይል አስፈላጊውን ከ33,000 ብር በላይ ይመስለኛል አዋጥቶ ያው ገቢ አድርጓል። በወቅቱ እንግዲህ የድርጅት ጉዳይ ኃላፊዎች የሚመለከታቸው በዚሁ በእኛ ሬዲዮ እየቀረቡ ያለውን ነገር ከስር ከስር መግለጫ ይሰጡ ነበረ። በኋላ እንግዲህ እነሱም ከካቢኔ አባልነት በመውጣታቸውና በአንዳንድ ምክንያት አቶ ሀብታቡ በእስር ላይ በመሆኑ ይሄ ነገር ተንጠልጥሎ እንዲሁ ያው ዛሬ እርስዎን እስክናገኝ ሁኔታው በግልጽ ያለበት ሁኔታ አልነበረም እና ይህ ነገር በተወሰነ እዚህም ያሉ የእኛ አድማጮች ሁኔታው ምን ደረሰ እያሉ ይደውሉ ነበር እና ይህንን በግልጽ ለማቅረብ ተቸግረን የቆየ ነው እና ፓርቲው አንድነት ፓርቲ ይሄ እንደሆነ ይሄ ነገር ተቋርጧል በዚህ በዚህ ምክንያት ወይም ደግሞ በአዲስ ዓመት በዚህ መልክ ይቀጥላል ብሎ በጋዜጣዊ መግለጫ መልክ ለሚዲያዎች ሰጥቶ ቢሆን ኖሮ ይሄ ነገር አይነሳም ነበር የሚሉ አሉ። ለማንኛውም ይሄ የሚሊዮኖች ድምጽ ለመሬት ባለቤትነት በዚሁ ስም ነው የሚቀጥለው ወይንስ እርስዎ እንዳሉት በአዲሱ ዓመት ከምርጫው ጋር በተያያዘ አጀንዳውን በመቀየር በሌላ ዙር ይቀጥላል?
ይህንን አሁን የሚሊዮኖች ድምጽ እንቅስቃሴ ያለው ትኩረት ቅድም እንዳልኩ የሚሊዮኖች ድምጽ ለነጻና ፍትሐዊ ምርጫ የሚለው ሁሉንም ይይዛል። ከዚህ በፊት የነበረውንም አጀንዳዎች ይይዛል። ይሄ ማለት ምንድን ነው? የመሬት ጥያቄ አለ፣ የፖሊስ ጥያቄ ነው፣ የነጻና ምርጫ አንዱ አጀንዳ ነው። መሬት አንድ የፖሊስ አቅጣጫ ነው፣ ድቤት የምናካሄድበት ነው። የህግ የበላይነትም እንደዚሁ ከነጻና ፍትሐዊ ምርጫ ጋር የተያያዘ ነው እና ሌሎችም በሙሉ እስካሁን የተካሄዱት የሚሊዮኖች ድምጽ ንቅናቄ ፎከስ ኤሪያዎች በነጻና ፍትሐዊ ምርጫ ውስጥ የሚታቀፉ ናቸው። ምክንያቱም ነጻና ፍትሐዊ ምርጫ ለማካሄድ መጀመሪያ እነዚህ ቅድም ያልኩ የዲሞክራሲ ተቋማት ያልኩ ነጻ መሆን አለባቸው። ነጻ መሆን ማለት ፍርድ ቤቱ፣ ሚዲያው፣ ምርጫ ቦርድ ሲቪል ሶሳይቲ ሲሄ ነው የህግ የበላይነት የሚለውም ይሄ ነው። ሌላው ደግሞ የፖሊሲ ችግር አለ። ብዙ ድምፅ እናካሄድበት አማራጭ ፖሊሲዎች ይዘጋጃሉ። የአንድነት አማራጭ ፖሊሲ በመሬት አካባቢ ምንድን ነው፣ በከተማ ልማት ምንድን ነው የሚለውንም እንደዚሁ ያስተናግዳል እና ሰፊ ነው። ሌላው ደግሞ ምናልባት የተጀመረው መጀመሪያ የሚሊዮኖች ድምፅ ለነፃነት የሚል ነው። ነፃነት ህዝቡ ነፃ መሆን አለበት፣ ከፍርሃት መውጣት አለበት፣ ካፈና መውጣት አለበት የሚለው ላይ ትልቅ አምብሬላ የያዘ ስለሆነ በርካታ ኢሹዎች ከዚህ በፊት የተካሄዱት ንቅናቄዎች ሁሉ በዚህ ውስጥ የሚገቡበት ነው እና ይሄ ሰፊ የአጀንዳ የሀገራዊ አጀንዳ እና ወሳኝ አጀንዳ ነው፣ ወቅታዊም አጀንዳም ነው። በዚህ ምክንያት የአሁንም ሚሊዮኖች ድምፅ ንቅናቄ የሚካሄደው ከነፃና ፍትሃዊ ምርጫ አንጻር ነው እና ስለዚህ ፊት የነበሩ ፕሮግራሞች እዚህ ውስጥ ይጠቃለላል። ይገቡና በዚያ አምብሬላ ወይም በዚያ ጥላ ስር የሚከናወኑ ይሆናል።
በተመሳሳይ ቦታዎቹ ሳይቀየሩ ያው እንግዲህ የስሙና አጠቃላይ ስትራቴጂው ነው የሚቀየሩ፣ የሚካሄዱባቸው ቦታዎች አይቀየሩም ማለት ነው?
አይቀየርም። በርካታ ይሆናል። ምናልባት የምናካሄደው 15 ሳይሆን ወደ 100 ሊሆን ይችላል። ምክንያቱም የምርጫ ጣቢያዎቹ ምናልባት እኛ ከ300 በላይ እንደምንወዳደር አቅጣጫ አለ። በተቻለ መጠን አብዛኛውን አካባቢ እንትንላለና እነኚህም ኤፊሲቲ እንኳን ባይኖርም አሶሳ ሊደረግባቸው የሚገባ ነው። አሶሳ አንዱ ህብረ ብሔር ምርጫ የሚያካሄድበት ከተማ ስለሆነ አሶሳ ይኖራል እና አሁን ያሉት 14 ከተሞች ከ14 ወደ 6 የተካሄደ ወደ 6 በውጤት ተካሂደዋል። 2 አለ 8 ስለዚህ 6 የቀሩት አለ። 6 አውቶማቲካሊ እዚህ ውስጥ ይገባሉ። እነኚህ ብቻ አይደሉም። ሌላ ምናልባት የወሩ ቢያንስ በየወሩ 4 ማካሄድ አለብን። ሲቻል 8 በየዊኬንዱ 2 2፣ ካልተቻለም በየዊኬንዱ አንዳንድ የሚካሄድበት መስመር መኖር አለበት ብለን አቅደናል እና ስለዚህ ያሉ ከተሞች በጣም ይሰፋሉ።
በጣም ጥሩ አመሰግናለሁ። እንግዲህ ዞ ያው እዚህ ያሉ አድማጮቻችንም ለዚህ ለጉዳዩ ድጋፍ ያደረጉ አድማጮችም እንደሚረዱ ተስፋ እናደርጋለን። ያው በቀጥታ ከእርሶ መልስ አግኝተዋል። ይህም ማለት የአሶሳ ፕሮግራም በተጠናከረ መልኩ የተዋጣውን ገንዘብ ለዛ ፕሮግራም እና አገልግሎት እንደሚውል ነው። እንግዲህ ወደ ሌላ ጥያቄ አልፋለሁ። ኢንጂነር ግዛቸው፣ አንድነት ፓርቲ እንደሚያውቁት ከቀደም ካለው ከወይዘሪት ብርቱካን ጀምሮ መሪዎቹ በተለያየ ጊዜ እየታሰሩ አመራር በመስጠት የሚታወቁ ወጣቶች እየተያዙ ያው ትግሉ ላይ የተወሰደ ጫናም እየፈጠረ ያለበት ሁኔታ ያለ ይመስላል እና ይሄ መሪዎችን የማሰር ጉዳይ በአንድነት ፓርቲ ተጠናክሮ ቀጥሏል፣ በገዢው ፓርቲ ማለት ነው። ይሄ ሁኔታ በመጪው ምርጫ እንዲሁም በአጠቃላይ ትግሉን ወደፊት ከማስኬድ አንጻር አንድነት ፓርቲም እንደ ፓርቲ መሪዎቹ እየታሰሩበት እስከ መቼ ነው እንደዚህ ያለውን ሁኔታ የሚቀጥለው ብለው ይገምታሉ?
ይህ እኮ የትግሉ አንድ አካል ነው እኮ። መታሰር የትግሉ አካል አንድ ነው። አንድነት ምናልባት እስር የበዛበት በተሻለ ሁኔታ ከሌሎ የፓርቲ ሰልነት ስለሚሰራ ነው። ምልህ እንደ አንድነት ከፍተኛ የአመራር አባላት የታሰረበት አባላት የታሰረበት ፓርቲ ያለ አይደለም። ከእነ አንዱ አለም ብትሞክር አንዱ አለም፣ ናትናኤል፣ የሸዋስ፣ ሌላም ደግሞ አንዱ አለም አለ እና ሌሎችም አሉ። ከዚያም አሁን እነ ሀብታሙ፣ እነ ዳንኤል፣ ከዚያም ደግሞ በየንትንም አለ። አሁንም በአርማቸው የሚታሰሩ ሰዎች አሉ። ይሄ መቼም አንባገነንነት ባለበት ዲሞክራሲ በሌለበት ስትንቀሳቀስ የመታሰሩ ሁኔታ ከፍተኛ ነው። ህይወቱ የጠፋበት ሁኔታ አለ እና የሰላማዊ ትግሉ እኮ አካል ይሄ ነው እኮ ዋናው እንትኑ። የእስር እኮ አንዱ የምንጋፈጠውና የሚደረግ ነገር ነው። እንግዲህ ይሄ ስራ እስካልተለወጠ ድረስ ምናልባት እስሩ የሚቀጥል ይሆናል እና የተቋቋሙትም የተደረገሩትም አዋጆች የጸረ ሽብር አዋጅ የሚባለው አንዱ አላማ ተቃዋሚ ፓርቲዎችን እና የተለየ ሀሳብ ያላቸውን ዜጎችን ድርጅቶችን እኮ ለማፈን ነው የተደረገው እና ሌላ እንግዲህ እኛ የትግል ከእንትን ካሉት ከስልት ከያዙት የምንለይበት ይሄ ነው ዋና እንትኑ እና የአመራር ብቻ ሳይሆንም አባላት ከፍተኛ በየአካባቢው በየወቅቱ ይታሰራሉ፣ በየወቅቱ ይፈታሉ እና አጠቃላይ እንግዲህ እዚህ ላይ ትልቁ መታየት ያለበት ውጭ ያለውም ህብረተሰብ ይህንን አካባቢ ይሄ ሁኔታ እንዳለ መጠበቅ አለብን። እንግዲህ ሌላ አማራጭ የከሰላማዊ ትግል አማራጭ አባጋነን እንደመታገል በእኛ ባንነት በኩል ሌላ አማራጭ የለንም እና ይሄ ከያዲክ ከባ ጀምሮ የሚደረግ ነው። የነ ፕሮፌሰር አስራት ይወጣል የብዙ ኢትዮጵያኖች በእስር ቤት መሞት የብዙ ኢትዮጵያኖች በእስር ቤት መታወር እኮ አሁን እኮ ያለ ነው እኮ። ኢትዮጵያ እኮ በአጠቃላይ መልኩ የእስር ቤት እኮ ሊሆነች ነው እና ይሄ የሰላማዊ ትግሉ እንቅስቃሴን የሚያንጸባርቅ ነው። የሰላማዊ ትግሉ እንቅስቃሴ ሲጠናከር እስሩ እየበዛ ይሄዳል እና ይሄ በኢትዮጵያ ብቻ ሳይሆንም የአንባገነኖች የሚያደርጉት የባህሪ ሚጋ ነው እና ምንድን ነው የሚደረገው ነው። እንደዚያ ጥያቄ ተደጋግሞ አንድነት እየታሰረ ነው መሪዎች ያለው አማራጭ እኮ ሰላማዊ ትግሉን እኮ ማቆም ነው ያለብን። ሰላማዊ ትግሉ እስካለ ድረስ እስር አለ። እኛም ድሮ በተለየ ጊዜ 2 ዓመት ያለብን ምክንያት ታስረን ወጣል እና ይሄ አጠቃላይ የሰላማዊ ትግሉ የሚከፍለው መስዋዕትነት ነው።
ኢንጂነር ግዛቸው እዚህ ላይ ያው እርሶ ያሉት ነገር ልክ ነው። ያው በሰላማዊ መንገዱ እንደተጠበቀ ሆኖ መሪዎቹን ለማስፈታት አንድነት ፓርቲ የሚያደርገው ጥረት አናሳ ነው የሚሉ ነገር ወገኖች አሉ። ትግሉ የሚሄድበት መንገድ ትልልቅ በሰላማዊ መንገድ ውስጥ ያልተሞከሩና መሪዎቹን ሊፈቱ ሊያደርጉ የሚችሉ እንቅስቃሴዎች በስፋትና ከፍተኛ ደረጃ ሲካሄዱ አልተስተዋለም። ይሄ በሆነበት ሁኔታ ነገም ከነገ ወዲያም ዋና ዋናዎቹን እያሰረ ገዢው ፓርቲ እንደፈለገ ይቀጥላል የሚል ነው አስተያየቱ።
አዎ ምንም ማውራትና መተግበር የተለየ ነው። ምንድነው የሚደረገው ነው እኮ አንደኛ መልኮ ትግሉን እኮ ለመቀጠል የራሱ ስልት አለው። የተለያየ አማራጮች አለ። ሄዳችሁ መንገድ ላይ ተኙ የሚባል ነገር አለ። ሄዳችሁ ሰላማዊ ሰልፍ እኮ ማካሄድ እኮ ያልቻለበት እኮ ሀገር ነው እኮ እና ትግሉንም አንዳንድ ጊዜ ወጥመድ ውስጥ ከማስገባት መጠንቀቅ አለብን። አንዳንዶቹ ለምንድነው አመፅ ማታካሄዱ ይችላሉ። አመፅ መፍትሄ አይደለም ብለን እኛ እናምናለን። ግብፅ አመፅ ተካሄደ፣ የት ደረሰ? ስንት ህዝብ አለቀ? እና ይህ ዝም ብሎ በወሬ ደረጃ ሚደረግ ያለ አይመስለኝም። የሚሆን ያለ አይመስለኝም። ማውራት አንድ ነገር ነው። በተግባር ላይ ስትመጣ ደግሞ ስልትህን በተለያየ መንገድ በማይጎዳ ፓርቲን በማያጠፋ መንገድ ትግሉን በማያደክም መንገድ መራመድ አለብን። አንዳንዶቹ ምንድን ነው ህዝባዊ አመፅ መካሄድ አለበት ይላሉ። ህዝባዊ አመፅ የሚካሄድበት ቦታ አይደለም አሁን እዚህ ያለ ነው። እኛ እንዲያውም ፓርቲን ማስበላት ነው፣ ሰዎችን ማስገደል ነው። እና ይሄ ሁሉ ባላንስ ማድረግ ያለብን ይመስለኛል። እኔ ትግሉን ሰላማዊ በሆነ መንገድ በቀጣይነት ለማስቀጠል የራሱ ብልሃትና አቅጣጫ ይፈልጋል። ገብደኝነትም የትም እንደማያደርስ እናውቃለን። እኛ አንዳንዱ አሁን እንደዚህ ያለ የሚለው በውጭም ሆነ ሀገር ውስጥ ያሉት ተግባራዊ ለማድረግ እነሱ ከፊት አይመጡልንም እና ማውራትና መተግበር የተለየ ነገር ነው እና ስልት ይፈልጋል፣ ሚዛን ይፈልጋል። እና በዚህ መንገድ ቢታይ ትልቅ እንትን ይመስለኛል። እኔ ዲቤት መካሄድ አለበት። ምን ማድረግ አለብን? በታሰሩ ሰዎች ወደፊት ይታሰራሉ። ምን ማድረግ አለብን የሚለው ነገር መታየት አለበት። የጀብደኝነትና የሌላ አጣያ ፍትህ እንደገና ፓርቲ ይደክማል። ቅንጅት እንዴት ለምን ፈረሰ? ቅንጅት ለምን ወደቀ? ቅንጅት አይ ቲንክ እሱ ወደፊት በታሪክ እንወያይበታለን። ስልት አለው፣ ሚዛን አለው። የምትሄድበት አቅጣጫ ለውጤት የሚበቃ ሆን ያለበት እንጂ የምትሄድበት አቅጣጫ ለጥፋት የሚሆን ከሆነ እዚያ ላይ ራስን መገምገም አለበት። በዚያ ነገር መታየት እንዳለበት ነው የማምነው።
ኢንጂነር እንግዲህ እርስዎ አስቀምጠዋል። እንግዲህ ብዙዎች የሚሉት አሉ የግብፁ አይነት ሁኔታ በእርግጥ እንደዛ አይነት ሁኔታ የመመኘት ሳይሆን፣ ነገር ግን እርስዎ እንዳሉት አምባገነኖች ባሉበት ሀገር ህዝባዊ ንቅናቄ ራሱ ፓርቲውም እንደሚለው የሚሊዮኖች ድምፅ እንዲሁ ወደፊት አንድነት አቅሙን አደራጅቶ መላ ሀገሪቷን የሚያንቀጣቅጥ ትግልና ገዢው ፓርቲ በምርጫና በተለያዩ መንገዶች ከስልጣን የማይወርድበት መንገድ ካለ ያንን ፓርቲው የሚተገብርበትን ሁኔታ ለማለት ያህል ነው።
አዎ፣ አሁን ትልቁ ስራ መሆን ያለበት ፖለቲካው አሁን የተቃዋሚ ፓርቲ ፖለቲካ ነው ያለው። ህዝቡ ጋር ፖለቲካው ህዝቡን ጨብጦ የህዝብ መብት ራሱን በራሱ ልክ በጀመርነው ንቅናቄ ራሱን በራሱ የማስከበር ኃይል ነው ማዳበር ያለብን፣ ህዝባዊ ኃይል ነው ማዳበር ያለብን እንጂ 20-30 ሺህ ተቃዋሚ ፓርቲ አባላት ምንም የሚያወጡን ነገር የለም። ያው መታሰር ነው እንታሰራለን። ነገር ግን እየታሰርንም ህዝቡ ዲሞክራሲው እንዲያመጣ ስልጣን መንግስት እንዲያረጋግጥ ያን ማስተጣጥ ማደራጀት ነው የኛ ስራ።
እንግዲህ አመሰግናለሁ ኢንጂነር ግዛቸው። ቀደም ከመያድ ጋር በተያያዘ ያነሷቸው ጥያቄዎች ነበሩ፣ የተነሱ ነገሮች ነበሩ። አሁን የመያድና የአንድነት ጉዳይ አውቅቶለታል ማለት ይቻላል? በምን ሁኔታ ነው ያለው?
አላበቃለትም፣ ግን ጊዜ ይፈጃል። አሁን በጊዜ በዚህ ያመት እንደማይደረግ እኔ ካለኝ አሰሳ ውደቱ አይቀርም። ምክንያቱም ውደት ለማካሄድ ሁለቱ ፓርቲዎች ከአንድ ወር በፊት የምርጫ ስኬጁል ከወጣት በፊት ከአንድ ወር በፊት ማቅረብ አለባቸው ይላል። አሁን በማያድ በኩል ያለው የህጋዊነት ክፍተትና ችግር የሚታረመው ሌላ ጠቅላላ ጉባኤ ጠርቶ እንደገና መርጦ እንደገና የመረጠው ጠቅላላ ጉባኤ ሰነድ ወደ ምርጫ ቦርድ ሄዶ ምርጫ ቦርድ አረጋግጦ ሲቀበለው ነው። አሁን ያንን በሚቀጥሉት ሁለት ወር ማካሄድ የሚቻል አይደለም። አሁን ከአንድ ወር ከሁለት ወር በኋላ የምርጫ ሰነዱ ይመጣል። ስለዚህ ውህደቱን በተመለከተ በእኔ ግምት በዚህ አመት የሚካሄድ አይደለም። ምናልባት ከምርጫ በኋላ ሊካሄድ ይቻላል። ነገር ግን ያም ሆኖ ግን አሁን አብረን እየሰራን ነው። ለምሳሌ አብረን እየሰራን ነው አሁንም እና በምርጫው አካባቢ ውህደትን ባይኖር አብሮ የመንቀሳቀስና አብሮ ያለመወዳደር ለማድረግ ጅምሩና ሂደታችን ያው ጥሩ ነው። ምን ያው ውህደቱ ቀረ እንጂ አብሮ መስራትነቱ አልቀረም።
በጣም ጥሩ አመሰግናለሁ። እንግዲህ ከዚህ ጋር ተያይዞ የሚነሳ ነገር አለ። እርሶም እንደሚያውቁት አዲስ የካቢኔ አባላትን መስርተዋል እና ቀደም ሲል ያው ብዙዎቻችን እዚህም ለኛ ለኢትዮጵያ ድምጽ ሬዲዮ አስተያየት የሚሰጡ ወይም ጥያቄ ስናቀርብላቸው ዛት የሚገኙ የድርጅት ጉዳይ ኃላፊዎች፣ የህዝብ ግንኙነት ኃላፊዎች በብዛት ከፓርቲው ካቢኔ በራሳቸው ፈቃድ ቢሆን የለቀቁበት ሁኔታ ተስተውሎ ይሄ አንዳንድ ሰፊ ሽፋን አግኝቶ በፓርቲው በኩል የተነሳበት ሁኔታ ነው ያለው። አንድነት ፓርቲ አልጎዳውም ወይ ይሄ እነዚህ የካቢኔ አባላት መልቀቃቸው? እንደው የመልቀቃቸውስ ዋና ምስጢር ምንድን ነው?
ከተጎዳ አንድነት ተቋም አይደለም ማለት ነው። እዚህ ላይ ችግራችን ምንድን ነው? ሁልጊዜ ፓርቲዎችን ከግለሰቦች ጋራ እናያይዛለን። ይሄ እኮ ተቋም ነው። ግዛቸውና ፕራስ አራት አምስት ሲወጡ ተቋም የሚጎዳ ከሆነ ተቋም አይደለም፣ ወይም ፓርቲ ተቋም ከሆነ ፓርቲ አይደለም። ይሄ እኮ ማሰር ያለብን እኮ አንድ ፓርቲ እንደ ተቋም ነው እና ብሔራዊ ምክር ቤት አለ፣ 50 ቋሚ አባላት ያሉት፣ 15 ተለዋጭ አባላት አሉት፣ 65 ሰዎች ስራ አስፈጻሚ 15 አለ አባላት ያሉት አለ። እንደገና ቋሚ ኮሚቴዎች 77 ያላቸው ወደ 15 አሉ። ከዚያ በወረዳም እንደዚህ አለ። ይሄ ተቋም ነው። ይሄ ተቋም የሚንቀሳቀስ ከሆነ ግዛቸው ወጣ አየለ መጣ የሚለው ነገር መታሰብ የለበት። እዚህ ላይ ችግራችን ተቋሞችን፣ ፓርቲዎችን ከግለሰቦችና ከቡድኖች ጋር እናያያዛቸዋለን። አንድነት እንደዚህ ያለ ባህሪ የለውም። 15ቱን ስራ አስፈጻሚ ሪዛይን ቢያደርጉ ፓርቲው 15ቱን መተካት ችሎታ አለው። ምክር ቤቱ ነው እዚህ ላይ የሚተካው፣ ምክር ቤቱ ነው። ስለዚህ የተቋሙ ሁኔታ ከግለሰቦችና ከቡድኖች ከተገናኘ ተቋም አይደለም። ይህንን መረዳት ያቅተዋል። ሀገራችን ትልቁ ችግር ድርጅትን ከግለሰብ ጋር ማዋሃድ ይቻላል። ፕሬዚዳንት ይሆናል፣ ግለሰብና ፕሬዚዳንት እኩል ይሆናሉ። እና ይህ አስተሳሰብ መለወጥ አለብን። እና ይህ አይነት ደግሞ ካልቸር መለመድ አለበት።
ልክ ነው።
ሰዎች ይወጣሉ፣ ሰዎች ይተካሉ። እና እንዲህ ያለ ባህሪ እንትን ካላደረግን ፓርቲው በጣም በጣም ጨጭቶ ይቀራል። እና ከግለሰቦች ጋር ከቡድኖች ጋር ያጣመርን ድርጅት እስካሁን ድረስ የኢትዮጵያ ፖለቲካ ድርጅት አንዱ ችግሩ ይሄ ነው። ግለሰቦች ወይም ቡድኖች ናቸው ባለቤቶቹ። ያየ ነው። አሁን እኔ እንደው በስም ባልጠራጥሩ ነው። አንዳንድ ፓርቲዎች እኮ በአንዳንድ ግለሰብ ተጽዕኖ ስላቆ ያሉት
እንግዲህ
ግዛቸው ነገ መውረድ አለበት። ሌላ ሚስተሪክ ማውጣት አለበት።
ልክ ነዎት። ብዙዎች
ይህንን ኮንሴፕት መያዝ አለብን።
ልክ ነዎት። ያነሱት ነገር ልክ ነው። ለማለት የተፈለገው ከፍተኛ የሆነ የስራ ልምድ የነበራቸው መቼም ያው ፓርቲ ውስጥም ቢሆን ሰዎች ከሰዎች የሚበላለጡበት ሁኔታ እንዳለ ብዙዎች ያምናሉ። አንዳንዱ ሰው ከፍተኛ ልምድ አለው የማስፈጸም በቃ ተውቀትም ቢችሎታም ቢኖረው ፓርቲው አመራር ላይ መስራት ትንሽ ለየት ያለ ነው ብለው ያምናሉና ከዛ አንጻር ከፍተኛ ልምድ ያላቸው ፊት ወጥተው የሚጋፈጡ ብዙ ነገር ማድረግ የሚችሉ ሰዎች ከገለል ሲሉ ትግሉን ይጎዳዋል ከሚል አንግል ነው ብዙዎች አስተያየት ሰጥተው የቆዩት።
የኛም ከፍተኛ ስህተት ነው። አሁንም ኢትዮጵያ ፖለቲካ ውስጥ ያለው የተወሰነ ቡድን ለአስር አመት የተወሰነ ግለሰብ ለአስር አመት ወደ ታች ብንወርድ እኮ ማአት ማአት ልምድ ያላቸው ችሎታ ያላቸው እውቀት ያላቸው ወልተዋል። ነገር ግን በአንድ በታሪክ አጋጣሚ የተወሰነ አምሳ ሰው ፓርቲው አካባቢ አለዋለሁ ይላል እታች ያለው እንረሳለን። እኔ እንደዚህ ያለ ኮንሴፕት መጥፋት አለበት። ወደ ታች እየወረድን አዲስ ኃይል አዲስ እውቀት አዲስ ሰዎች አሉ ወጣቶች ጎልማሶች ሴቶች አሉ። ነገር ግን አንድ ጊዜ እንይዝና ለአስር አመት ያው እንትን ይላል በቃ እዚያ መጀመሪያ የወጣው ኃይል እዚያ ረግቶ ይቀራል። ይሄ ነው እኮ ችግራችን። ልምድ ልምድ እያልን ከእኔ የተሻለ ልምድ ያለው ታች አለ። እኔ ግን በአጋጣሚ አንድ ጊዜ ፋብሪክ ላይ ወጣው ታወቅ በቃ እዚያ እኔ ብቻ ልምድ እንዳለ ተደርጎ ይቆጠራል። ይሄ ነገር በዚያ ግንዛቤ ሰዎች እኮ ማፍራት ያለብን በሙሉ እስከታች ነው። ሁሉም እታች እኮ መኖር አለበት። በአጋጣሚ እኛ ቀድመን እዚያ ቁጭ አለን ያው ኦልሞስት 20 አመት ተቀመጥን።
ኢንጂነር
እንደዚህ ያለ መሳሪያት መኖር አለበት።
እዚህ ላይ ያው እንግዲህ እርሶ ያደሱትም ነገር አለ ብዙ ልምድ ያላቸው ሰዎች አሉ ሌሎች ወደፊት መጣት አለባቸው። እንግዲህ ያው ሚዲያውን እርሶ በስፋት እንደሚከታተሉ አብናለሁ በእርሶም ላይ አንዳንድ ነገሮችን ያነሳሉ። አሁን እርሶ ካሉት አንጻር እርሶ ከአንድነት ፓርቲ መስራት ጀምሮ ከፍተኛ አስተዋጽኦ አድርገዋል ድሮም በቅንጅት ማለት ነውና ባለፈው ለአንድ ለሁለት አመት ያህል ገለል ብለው ነበር ተመልሰው ነው የመጡትና ይህ በሆነበት ሁኔታ እርሶ እንዴት ሊመጡ ቻሉ ታዲያ? ያ ከሆነ ሌሎቹ ወደፊት የማይመጡበት ምክንያት ምንድነው? ከዚህም አንጻር እርሶም ላይ አንዳንድ ነገሮች የሚያነሱ አሉ እና ይሄን እንዴት ያወርታል?
መጀመሪያ እኔ ምን ልበል በከፍተኛ ግጭት የመጣሁት እንጂ ልክ ቅድም ያራመኩትን አቋም ይዤ ነበረ። እኔ እንደገና ከአመራር ወጥቼ እንደገና እኔ መጠየቅ ድርጅቱ ህይወት የለውም ማለት ነው የሚል የተሰጣቸው መልስ እና የመጣሁትን በከፍተኛ ግጭት ነው የመጣሁት። ምርጫ ውጤቱንም ምናልባት ሰምተዋል።
አዎ
ግርማ ሰይፉ ነበር የፓርላማ አባል እነሱ ተወዳደር ነው። እኔ ያገኘው 327 ነው ግርማ ያገኘው 29 ነው። እንግዲህ ዲሞክራሲው እንትን ነው ዲሞክራሲው ውጤት ነው እንጂ ይሄን ያህል እኔ ፈልጌ ለስልጣን ተኝቼ የመጣሁ አይደለሁም። አንድ ይሄ ነው። ሁለተኛ በእኔ ላይ የሚዘመተው በእርግጠኛ ልንገርህ የገዢው ፓርቲ ስውር እንቅስቃሴ ነው። ምንም ጥርጥር የሌለው የገዢው ፓርቲ ስውር እንቅስቃሴ ነው። ይህንን ነገር እኔ ግን ህሌናዬ ነው እንጂ እኔን እንትን የሚለኝ ምንድን ነው the only dictator that dictates my action is my conscience ነው እንጂ የፈለገው በሚዲያ በፌስቡክ that's not the Ethiopian politics አይደለም። እና ያንን ነገር እዚህ ያለውን ስውር እንቅስቃሴ የማውቀው እኔ ነኝ። ውጭ ደግሞ ትልቁ ችግር ደግሞ ዲያስፖራ የኢትዮጵያን ፖለቲካ አንጋሽ አውራጅ መሆን ይፈልጋል። ይሄ ሁሉ ስትራክቸራሊ ሮንግ ነው። ዲያስፖራ እዚህ ገንዘብ የሚሰጠው እኮ ለዜግነቱ ነው ለግዛቸው ወይም ለአንድነት አይደለም ግዴታው ነው። እዚህ የታሰሩ አሉ የተገደሉ አሉ ነፍስ የከፈሉ አሉ እና እዚያ ገንዘብ ስለሚልኩ ብቻ ቢወንት ዲክቴት የአገር ውስጥ ያለውን የተቃዋሚ ፓርቲ እና ዋሽንግተን ወይንም ለንደን ወይንም ብራስልስ ሆኖ ይሄን አርግ የሚባል ከሆነ ፓርቲዎቹ ህይወት የላቸውም ጥገኛ ተከታይ ናቸው ማለት ነው።
ልክ ነው። ተደው ያው ነገሩ ስለሚነሳ ነው ያነሳሁት። እንደው ከዚህ ጋር ተያይዞ የሰሜን አሜሪካ የአንድነት የድጋፍ ማህበር ሊቀመንበር በግላቸው ይጻፉ ወይም በማህበሩ ይጻፉ አላውቅም እርሶም ከብዙ ሪስፔክትና ክብር ጋር እንደው ቢነሱና ለሌሎች እድሉን ቢሰጡ የሚል ብዙ ነገሮች እነሳሉ። ከዛ አንጻር ብዬ ነው ያነሳሁት። ይሄንን እንግዲህ
ኖ ጥሩ ነው ማንሳት እኮ ጥሩ ነው ማንሳት። ይሄም አሁን ድፍረትና ንቀት ነው። ይሄም አሁን ግርማ የጻፈውም ሌሎችም ውረድ የሚሉት ድፍረትና ንቀት ነው። እዚህ እኮ መዋቅር አለን እዚህ የሚያነሳው ፕሬዝዳንቱ ነው የሚያወርደው የሚያደርገው እኮ ምክር ቤት አለ ንቀት ነው እኮ ይሄ እንደዛ ብለው ከሚያደርጉት ለምክር ቤቱ ቢጽፉ ምክር ቤቱ ገምግሞ ይወስዳል እርምጃ እና ይሄ አሁን ፓርቲዎችን የመናቅ ነው እዚህ አሁን ዲያስፖራውም ችግሩ እዚህ ያሉት ፓርቲዎች በሆነ ቡድን ይወርዳሉ ይንቀሳቀሳሉ ይሄ ነገር መቆም አለበት አለበለዚያ ተቃዋሚ ፓርቲ የዲያስፖራ ጥገኛ እስከሆነ ድረስ በዲያስፖራ አንጋሽነትና ወራጅ የሚካሄድ ከሆነ ፓርቲዎቹ እዚህ ህይወት የላቸውም አርቲፊሻል ናቸው መዋቅራቸው ነው የሚያወጣቸው የሚያወርዳቸው
አመሰግናለሁ ኢንጂነር ወደ ሌላ ጥያቄ አልፋለሁ አድማጮቻችን የዜና ሰዓታችን በእጅጉ አልፏል ከኢንጂነር ጋር ያው ጥያቄው እንደጨረስን እንመለሳለን ኢንጂነር ግዛቸው ከመድረክ ጋር ያለው ጉዳይ ምን ላይ ነው ያለው ከመድረክ እንደተባረራችሁ አንድ ወቅት ተገልጿል ያ ነገር ሙሉ በሙሉ ተገላችሁን ያላችሁት ወይስ በምን ሁኔታ ነው ያለው
ከመድረክ ጋር ያለው ሁኔታ እንደታገድን ያለን ነው የዳገ ጽፌ ነበረ ሪኮንሲደር አድርጉ ውሳኔው ትክክል አይደለም ብዬ አድርጌ ነበረ ከነሱ ጋር መልስ አላገኘንም ስለዚህ አሁንም የምንጠብቀው የነሱን እንትን ነው የነሱን ውሳኔ ነው የምንጠብቀው አግደዋን የሚቀጥለው እርምጃ ምንድነው የሚሆነው የሚለውን እየጠበቅን ያለ ነው እንጂ ሌላ ነገር አዲስ ነገር የተፈጠረ ነገር የለም
ከይሄንን እንኳን ያነሳውት ቀደም ባለው ጊዜ መድረክ ገና ሲጀመር ከመድረክ ጋር በመግባትና ባለ መግባት ከውስጥ ካንዲዴት ፓርቲዎች ጋር ውስጥ የነበሩ ዝም አንደለም በሚል ተነስተው ዛሬ ሌላ ፓርቲ ያው መስርተው የነበረበት ሁኔታ አለ እና ያለው ተሳክቶ ላይሳካና እንደዛ አይነት ነገሮች ሚነሱበት ሁኔታ ብዙዎች ስለሚያነሱ ነው ወደ ሌላ ቦታ አልፋለሁ እንግዲህ ቀጣዩ ምርጫ አንድነት ፓርቲ እንደ ፓርቲ ምን አይነት ዝግጅት ነው ያደረገ ያለው በመርጫው ምን አይነት ሁኔታ ነው እየተደረገ ያለው ዝግጅት ገዢው ፓርቲ እርሶ እንደሚያቆት በመላ ሀገሪቷ በሚታይ መልኩ ዝግጅቱን በኃይልም ይሁን በሌላ መንገድ በሚታይ መንገድ ያደረገ ነው ሰዎችን በማሰር ብዙ ነገር ሚዲያውን በማፈን ጋዜጠኞችን በማሰደድ የዩኒቨርሲቲ እና የሃይ ስኩል ተማሪዎችን በግድ ስልጣና እንዲወስዱ ያደረገ በከፍተኛ ሁኔታ ዝግጅቱን በራሱ መንገድ ያካሄደ ነው አንድነት ፓርቲ እንደ ፓርቲ ከሌሎች ፓርቲዎች ጋር በመጣመርም ሊሆን ይችላል ምን አይነት ዝግጅት ነው እንደዋጨሩ
የነን ምናልባት ከ15 ቀን በኋላ በተገደደ ይችላል ከሌሎች ጋር የተማገነ ስለሆነ መጀመሪያ ዝግጅቱን እኛን በመዋቅርና በሰነድ ህዝብ ጋር በመድረስ አካባቢ እንደዚሁ መግቢያው ላይ ተናግሬያለሁ ከዚህ ውጪ ወደፊት አይ ቲንክ ኦፊሻሊ ዲክሌር እናደርግ የተሻለ ይመስላል እና አይ ቲንክ 15 ቀን እንደዚህ መጠበቁ ጥሩ ነው
እሺ እንግዲህ ኢንጂነር ግዛቸው ጥያቄዎችን እያገባደድኩ ነው እርሶ የሚያስተላልፉት መልእክት ካለ
አሁን ለጊዜው ምንም የለኝም መንገድ ላይ ስለሆንኩ እንግዲህ ሌላ ጊዜ ስንገናኝ አስተላልፋለሁ
ሃሎ ኢንጂነር
አሁን መንገድ ላይ ስለሆንኩ ሌላ ጊዜ ስንገናኝ ብነሳ አሁን ያለውን ሀሳብ ጨርሻለሁ እና እንግዲህ እንግዲህ ካስገድርከኝ አንዳንድ ነገር ማለት ይችላል ወይንም
አይ አላስገድድዎትም ምንም ችግር የለም በቃ አመሰግኖታለሁ በጣም እግዚአብሔር ይስጥልኝ በቀጣይ እንግዲህ አድማጮች እየደወሉ ብዙ ያነሱ ጥያቄ ያለው እኔ ዳርሶ ስነወያይ የዲያስፖራው ጥያቄ ዲያስፖራው ማዘዝ ሳይሆን አንዳንድ ስተቶቹን እያየ መናገሩ ያው ለፓርቲው ኮንስትራክቲቭ የሆነ ወይም ደግሞ ለመደገፍ ወይም ደግሞ ካለው ቀናኢነት አንጻር ነው የሚሉ በርከት ያሉ የስልክ ጥሪዎች ከውስጥ አስተናግጃለሁ ይሄንን ፓርቲው እንዲገነዘብልን እንፈልጋለን ብለዋል እና ሌሎችን ነገሮች አሉ እንግዲህ ከርሶ ጋር መልሰን በመጪው ምርጫ በተለይ የምርጫ ጊዜ በመሆኑ በመጪው ምርጫ ጉዳይ ዙሪያ በስፋት እንወያያለን ለዛሬው ስለሰጡኝ ማብራሪያ አመሰግናለሁ እግዚአብሔር ይስጥልኝ
አይ ይሄንን የሰዎችን ኮንሰርን አዲስ ማድረግ ይችላልው አዲስ ማድረግ ይችላልው አንዳንዶቹን ከፈቀደ
እሺ ይቀጥሉ
እና ኮድ በዳሰሮ አካባቢ ያለው ሁኔታ ትልቅ አስተዋጽኦ እንዳለው ትልቅ አጋዥ እንደሆነ ደግሞም እንደ ዜግነት ማድረግ እንዳለባቸው የነሱ ማሳብ ኢንተርቴን መሆን እንዳለበት ሙሉ በሙሉ እናምናለን የማምናለው እዚያ ላይ ኳሊፋይ ለማድረግ ነው ያደረኩት። መረጃቸው ብዙ ጊዜ አዲስ አበባና ኢትዮጵያ ያለው ኢንፎርሜሽንና ዲያስፖራ ጋር የሚደርሰው ኢንፎርሜሽን አንዳንድ ጊዜ ሰማይና መሬት እንትን ይላል ይርቃል። በአንዳንድ ጊዜ ደግሞ ብዙ ጊዜ ያለንን ችግርኛ በአንድነትም ሆነ ድሮ በቅንጅት ያለ ችግር ምንድን ነው? የዲያስፖራው ግንኙነት ግለሰባዊነት ነው። ግለሰባዊነት ነው ከሰዎች ጋር የሚገናኘው እንጂ እንደ ተቋም አይገናኝም። ዲያስፖራው የግለሰቦች መረጃ ነው የሚሰበስበው። ሌላው ደግሞ የፌስቡክና የአንዳንድ ሰዎችን የራሳቸውን አስተያየት አሁን ባለው አይቲ ቴክኖሎጂ መረጃውን በጣም ፋስ ይገኛል። አንዳንዱ መረጃ የፌስቡክ መረጃ አንዳንዱ ግለሰባዊነት ነው እና ወደ ተቋማዊነት እንምጣ ነው የኔ አመለካከት እንጂ የዲያስፖራውን ሮል እኔ እንዳውም አንድ ጊዜ ዋሽንግተን ሄጄ ባገኘሁት እንድምታ ለመሆኑ ሌላ ሀገር የሌላ ሀገር ዜጋ ከሀገሩ ወጥቶ ለሀገሩ እንደዚህ የሚያስባለ ወይ ስል ካለ እስራኤል በስተቀር ሌላ የለም ነው ያሉት። እና በዲያስፖራው ያለ ከበሬታ እና ምን 20 ኪሎ ሜትር ርቀው 10 ኪሎ ሜትር ርቀው የሚያደርጉት እንቅስቃሴ እኔ ከፍተኛ የሆነ አክብሮት ነው ያለኝ። ግን ዲክቴሽን የማምጣት ሁኔታ ነው አልኩት። ኤኒቲንግ ኦፕሽን ማድረግ ይችላል። ነገር ግን ዲክቴተርስ ያን ዲክቴሽንን እኛ ጊዜ ሰልችቶን አልካያድግ እና ሌላ ደግሞ ከውጭ ዲክቴት አድርጉን የሚል ነው እንጂ እኔ ያንን ነገር ቶታሊ በዛ መንገድ እንዳይልኝ በአክብሮት እጠይቃለሁ። እና ታላቅ አክብሮትም እንዳለኝ በዚሁ ሁኔታ ማስመዝገብ እወዳለሁ። ግን በተጨበጠ መረጃ በተጨበጠ ማስረጃ እኛም ለመወቀን ዝግጁ ነን። ግን በተጨበጠ መረጃ በተጨበጠ ማስረጃ አንዳንድ ጊዜ ስንሰደን ምን አንተም ሰው ነህ እና ይሰማሃል። እዚህ እኮ እስር ፈርተህ ለእስር ነው እኮ እስር ቤት ነው እኮ እስር ቤት ደጃፍ ነው እኮ ያለ ነው እኛ ኤኒታይም በከፍተኛ የደህንነት ተከባብ እኮ ያለ ነው። መነቃነቅ አንችልም። ቤዚክ መብት የለንም እኮ እኛ ሙሉ ዜጎች እኮ አይደለም እዚህ ያለ ያንን ችለን ነው እኮ ያለ ያንን ችለን ሆኖ ደግሞ እንደገና እዚህ የምናደርገው ነገር ትንሽ ሪኮግኒሽን ሰጥተው ቢያልፉ ደስ ይለኛል። ከስድብና ከሌሎችም አሉባቸዎች ከዚህ ብቻ እንጂ ወንድሜ ሙልጋ አት ግሬተስት አክብሮት ለኢትዮጵያ ዲያስፖራ ከማንም ከየትኛውም ሀገር የበለጠ ለሀገራቸው የሚያስቡ የኢትዮጵያ ዲያስፖራዎች እንደሆኑ እንዲያረጋግጣለሁ ምስክር ነኝ። አመሰግናለሁ
ኢንጂነር ግዛቸው። እንግዲህ የመረጃ ክፍተትን በተመለከተ እኛ ብዙ ጊዜ እንደ ሬዲዮ ተቋም ስንደውል ያው አንዳንድ ጊዜ በስብሰባም በአንዳንድ ምክንያት ከስር ከስር ነገሮችን ለማጥራት ያልቻልንበት ሁኔታ ነው ያለው። እንግዲህ እርሶም ቃል ከገቡልን ወደፊት ከስር ከስር ነገሮችን የምናቀርብበት ሁኔታ ነው ያለው። አመሰግናለሁ።
Thank you.
አድማጮች የዜና ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን። አሁን 11 ሰዓት ከ24 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። አሜሪካ ኢትዮጵያን የደነሰረተኛ ከሀገሯ ማባረሯን አረጋግጣለች። ለተቃውሞ ለኢትዮጵያ ኤምባሲ በተጓዙ ኢትዮጵያውያን ላይ ጥይት የተኮሰው ኤምባሲ ሰራተኛ በ48 ሰዓት ውስጥ አገር ለቆ እንዲወጣ መደረጉን ከኢሳት ዜና ሰበር ዜና መታወቅ በኋላ ቅርታ የአሜሪካ ውጭ ጉዳይ ሚኒስቴር ግለሰቡ ከሀገር መባረሩን አረጋግጧል። የኢትዮጵያ መንግስት በቅጽል ስሙ ወዳይን የተባለው ለደነሰረተኛ ዲፕሎማቲክ ከለላ እንዲያነሳ ቢጠየቅም ፈቃደኛ ሳይሆን በመቅረቱ ከሀገር ለቆ እንዲወጣ መደረጉን የስቴት ዲፓርትመንት ቃል አቀባይ ጄን ሳኪ ገልጸዋል። አሜሪካ ለወሰደችው ጠንካራ እርምጃ ገዢው ፓርቲ የሰጠው መልስ የለም። አሜሪካ የዲፕሎማቲክ ኮንሱላር ከለላን በተመለከተ የምትጠቀምበት የአሰራር መመሪያ እንደሚያመለክተው አንድ የዲፕሎማቲክ ከለላ ያለው ሰው ከፍተኛ የሆነ ወንጀል እስካልሰራ ድረስ የዲፕሎማቲክ ከለላው አይነጠቅም። መመሪያው አሜሪካ አንድን የዲፕሎማቲክ ከለላ ያለውን ሰው ከሀገሯ ከመባረሯ በፊት ፖሊስ ትክክለኛ ማስረጃ መያዙን ማረጋገጥ እንዳለባት ያዛል። የአሜሪካ ውጭ ጉዳይ መስሪያ ቤት የዲፕሎማቲክ ከለላ ያለው ሰው ከፍተኛ ወንጀል መፈጸሙን ከጸጥታ ሰራተኞች አስተማማኝ መረጃ ካገኘ በኋላ ዲፕሎማቱን የላከችው ሀገር ወንጀል የሰራውን ሰው ዲፕሎማቲክ ከለላ እንዲያነሳ ከጠየቀ በኋላ ዲፕሎማቱ የላከው ሀገር ወንጀል የሰራውን ዲፕሎማት ከለላ ለማንሳት ፈቃደኛ ያለመሆኑን ካረጋገጠች በኋላ በ48 ሰዓት ውስጥ ከሀገር እንደምታባረር በአሰራር መመሪያው ላይ መስፈሩ ተነግሯል። በሌላ ዜና በ46 ዓመቱ የህወሓት አባልና የኤምባሲ ጠባቂ በሆነው ሰለሞን ገብረስላሴ ላይ የአሜሪካ መንግስት ክስ መሰረት መሆኑ ተነግሯል። ቢል ሚለር የአሜሪካ ፍትህ ቃል አቀባይ የሆኑት ባለፈው ሰኞ በሰላማዊ ሰልፈኞችና በኢትዮጵያ ኤምባሲ ዋሽንግተን ጽህፈት ቤት መካከል በነበረው ሂደት ላይ የኤምባሲ ጠባቂ በሆነው ሰለሞን ገብረስላሴ ሽጉጥ ተኩሶ የመግደል ሙከራ ማድረጉ ወንጀል መሆኑን አምነው ይህም የዲፕሎማቲክ ፈቃዱ ከክስ እንደማያድነው ተናግረዋል። በዚህ መሰረት የአሜሪካ መንግስት ፍትህ ጽህፈት ቤት ክሱን አዘጋጅቷል። ሰውየው ከሀገር ቢባረርም በሌለበት ሂደቱ እንደሚቀጥል ተናግረዋል። ሰለሞን ገብረስላሴ ከዚህ በኋላ ጥፋተኛ ከተባለ ከ15-20 ዓመት በሚደርስ የእስራት ቅጣት እንደሚጠብቀው የህግ ባለሙያዎች የተነተኑ ሲሆን፣ ይሁን እንጂ ሰለሞን ወይም የኢትዮጵያ ኤምባሲ ይህን ሂደት ስለሚያውቁ ተጠርጣሪ ወደ አሜሪካ የመመለስ አጋጣሚ እንደማያደርጉ ይታመናል። ለህግ ባለሙያው ከክስ ሂደቱ ማጠናቀቂያ በኋላ ውሳኔው ለማስፈጸም የአሜሪካ ሀገር ወንጀለኛ ለመያዝ የማደኛ ትእዛዝ ሊያስተላልፍ ይችላል ወይ ተብሎ ለቀረበላቸው ጥያቄ አሁን የሚወሰን ሳይሆን ወደፊት እንደ ወንጀሉ ክብደትና ቅለት የሚለካ ነው ሲሉ የህግ ባለሙያው አክለው ገልጸዋል። በተያያዘ ዜና ባለፈው ሰኞ ሴፕቴምበር 30 ቀን 2014 ኢትዮጵያውያን ሰላማዊ ተቃዋሚዎች በስቶኮልም ከተማ የሚገኘውን ኤምባሲውን ለተወሰነ ጊዜ ይዘው መቆየታቸው ተነግሯል። ተቃውሞን ያዘጋጁት በኖርዌይ የሀፓ ወጣት ክንፍ፣ የሴቶች ክንፍና ደጋፊ ኮሚቴ አባላቸው መሆኑ ተገልጿል። ወያኔ ሌሎች ተቃዋሚ ድርጅቶችና አባላት በሰበብ አስባቡ እየከሰሰ ሲሆን አስሮ እንደያዛቸው ሲያሳውቅ ገና ከጠዋቱ የሚያራምደውን ጸረ ኢትዮጵያና ጸረ ሕዝብ አቋም በመቃወም የታገሉትና ፋና ወጊ የሀፓ አመራሮችና አባላትን አፍኖ አሁንም እያፈነ የት እንዳደረሳቸው አለመታወቁም በመቃወር ነበር ዝግጅቱ የተቀናበረው። ተቃዋሚዎቹ ኤምባሲ ውስጥ በመግባት የጓዶቻቸውን ደብዛ መጥፋትና ሌሎችም መሪ መፈክሮችን ሲያስተጋቡ የወያኔ ኤምባሲ ሰራተኞች በድንጋጤና በፍርሃት ተረዳው እንደነበር ተገልጿል። በሎሌነታቸው ሊያሳዩት የፈለጉት መኮፈስ ጥሏቸው ሄዶ መግቢያ እንዳጡም ተገልጿል። ተቃዋሚዎቹ አምባሳደር ተብዬዋ መተካላ አነጋገረችና ጌቶቿ ገዢዎቿ ጓዶቻችን የት እንዳደረሷቸው ለጥያቄያችን መልስ ካልሰጠችን አንወጣም ብለው ኤምባሲውን ለአንድ ሰዓት ይዘው ቆይተዋል። ሰሞኑን በወያኔ በአባይ ግድብ ስም ገንዘብ ለመሰብሰብ ባዘጋጀውና አድርባዩ ነዋይ ደበበ በአቀንቃኝነት በተገኘበት ጭፈራ ላይ የክብር ታዳሚ ለመሆን ስትመጣ በኢትዮጵያውያን ሰላማዊ ተቃዋሚዎች በተወረውሩ ቁልዋሎች ቀልቧ የተገፈፈው አምባሳደር ተብዬዋ የኢህአፓ አባላትና ደጋፊዎች ጥያቄን በተመለከተ ፊት ለፊት ለማነጋገር ድፍረቱን ሳታገኝ ቀርታለች። በፖሊሶቹም በኩል የኢትዮጵያውያኑ ጥያቄ ቀርቦላት አሁን መልስ ልሰጥ አልችልም በቀጠሮ ካልሆነ ስላለች ፖሊሶቹ ጉዳዩን ተከታትለው ለድርጅቱ ለኢህአፓ የክትትላቸውን ውጤት እንደሚያሳውቁ ቃል ገብተውላቸዋል። የተፈቀደው የተቃውሞ ሰዓት ሲያልቅም ኢትዮጵያውያኑ ወደሚኖሩበት ሀገር በሰላም መመለሳቸው ተዘግቧል። የአውሮፓ ህብረት የሰብአዊ መብት ኮሚቴ በአቶ አንዳርጋቸው ዙሪያ ውይይት አድርጓል። የተከበረው አና ጎሜዝ እንዳሉት በአቶ አንዳርጋቸው ላይ የተፈጸመው የአፈና ተግባር ያለ እንግሊዝ መንግስት እውቅና ተደርጓል ብለው ለመገመት እንደሚቸገሩ ገልጸዋል። በዚህ በአውሮፓ ፓርላማ በተካሄደ ውይይት በአቶ አንዳርጋቸው ላይ የተፈጸመው ድርጊት ህገወጥ መሆኑን በአንድ ድምፅ አሰምተዋል። የእንግሊዝ ተወካዩ በበኩላቸው መንግስታቸው ጉዳዩን በጥብቅ የተከታተሉት መሆኑን ገልጸው አቶ አንዳርጓቸው በቴሌቪዥን የታዩ ጊዜ የስነ ልቦና ጉዳት እንደደረሰባቸው ባለሙያዎች እንደገለጹ ተናግረዋል። በቀጣይ ፓርላማው በሁለት ወራት ውስጥ የሚኖሩትን መሻሻሎች እንደሚገመገምም ተገልጿል። በሌላ ዜና ኢንዲፔንደንት የተሰኘው እንግሊዝ ጋዜጣ ባለፈው ሐሙስ መስከረም 22 ባወጣው ተሙ የእንግሊዝ ዜግነት ያለው አቶ አንዳርጋቸው ለሞት ተላልፎ ተሰጥቶ በእንግሊዝ ቀረጥ ከፋዩ ገንዘብ የኢትዮጵያ የጸጥታ ኃይል ሰለጥናል በሚል ርዕስ ሰፊ ዘገባ ወጥቷል። በዚህም ዘገባ በኢትዮጵያ መንግስት በኤሌክትሪክ ቶርች ማድረግ ድብደባና ወንድ ልጅ ብልት ላይ ጠርሙስ ውሃ አንጠልጥሎ ማሰቃየት የተለመደ መሆኑን፣ የአንዳርጋቸው ጉዳይ የመጪው ዓመት የእንግሊዝ ምርጫ ላይ ተጽዕኖ ሊፈጥር እንደሚችል፣ የእንግሊዝ የውጭ ተራድኦ ሚኒስትር አቶ አንዳርጋቸው ጉዳይ የእንግሊዝ ትልቁ አጀንዳ መሆኑን መናገራቸውን፣ አዲስ አበባ ያሉት የእንግሊዝ አምባሳደር አንድ ጊዜ እንደጎበኙዋቸውና ሌላም ሀተታውን በሰፊው አስነብቧል። በጋምቤላ ክልል የተፈናቀሉና ከዘር ማጥፋቱ የተረፉ የአማራ ብሔር ተወላጆች ወደ መላው ኢትዮጵያ አንድነት ድርጅት ቢሮ መጡ። በወያኔ ከጋምቤላ ክልል በግፍ የተፈናቀሉና ከዘር ማጥፋት ወንጀል የተረፉት የአማራ ብሔር ተወላጆች ወደ መላው ኢትዮጵያ አንድነት ድርጅት ጽህፈት ቤት መጥተዋል። በጋምቤላ ክልል ሜጢ ከተማ ጎሸኔ ቀበሌ አቶ በለጠ ጌታቸው ጎጃም ቢቸና አካባቢ የመጡ የግራጃቸው በከፍተኛ ሁኔታ ጉዳት እንደደረሰባቸው ሲገለጽ፣ በዚሁ ቀበሌ ከወሎ መካነ ሰላም ቦረና አካባቢ የመጡ አቶ ገበየው ኮስተር በጀርባቸው በኩል በከፍተኛ ሁኔታ በጥይት ከተመቱ በኋላ ጥይቱ ሰውነታቸው ውስጥ ይገኛል። በአካባቢው በተደረገላቸው ሕክምና ጥይቱን ማውጣት ስላልተቻለ በከፋ ስቃይ ውስጥም እንደሚገኙ ተነግሯል። በተጨማሪም ቤተሰቦቻቸው ይሙቱ ይዳኑ ምንም አይነት መረጃ ባለማግኘታቸው በጭንቀት ላይ መሆናቸውንም ተናግረዋል። ወይዘሮ ጀንበሬ ኮስትሬ፣ ወይዘሮ ሰዓዳ ተፈራ፣ ወይዘሮ ኮከቤ ኮስትር ከእነ ህፃን ልጆቻቸው በባሰ ችግር ውስጥ ሆነው ወደ መያድ ጽፈት ቤት በመምጣት በሰቀቀን ችግናቸውን ተናግረዋል። ተፈናቃዮችና ከዘር ማጥፋት የተረፉት እኛስ ከነ ችግሩም ቢሆን የተወሰነ ድጋፍ አግኝተናል። ከዚያው የቀሩት ወንድሞቻችን ጉዳይ በእጅጉ ያሳስበናል ካሉ በኋላ ለእኛም ሆነ ለወንድሞቻችን የኢትዮጵያ ህዝብ በአስቸኳይ እንዲደርስልን ሲሉ ተማጽኖ አቅርበዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ በገንዳ ውሃ ሸንዲ ከተማ ድንገተኛ ጥቃት በመፈጸም ድል መጎናጸፉን አስታወቀ። ንቅናቄ መስከረም 22 ቀን ከጠዋቱ 3 ሰዓት ላይ የአማራ ዲሞክራሲያዊ ኃይል ልዩ ኃይሎች በወሰዱት የተጠና ጥቃት የሸህዲን ወረዳ ህዝብ ሲያሰቃዩና ሲጨቁኑ የኖሩትን የወረዳ ፖሊስ አዛዥ የነበረው መቶ አለቃ ዮሐንስ ገብሬ፣ ሁለተኛ የወረዳ ፖሊስ ወንጀል መከላከል ኃላፊ የነበረውን 10 አለቃ ሻምበል ተሰማ ላይ በተወሰደው እርምጃ ሁለቱም ተገድለዋል ብሏል። በወቅቱም በቦታው አብሮ የነበረው የሸህዲ ወረዳ የወያኔ ደህንነት አመራር ሞላልኝ ያገኘው መቁሰሉንም ተናግረዋል። ኃይሎቻችን ጥቃቱን ፈጽመው ወደ ቦታቸው የተመለሱ ሲሆን ከመካከላቸው አንድ ደጉጉች የተባለ ጓዳችን ቆስሎ በጠላት ቁጥጥር ስር ውሏል ሲል መግለጫው ያስታውቃል። የአማራ ዲሞክራሲያዊ ኃይል በቅርቡ በኤርትራ በኩል የነበረውን እንቅስቃሴ እንደማያዋጣ በማመን ወሳኝ ኃይሉን ከዚያ አካባቢ በማስወጣት በሀገር ቤት ውስጥ የተጠናከለ ትግል ጀምሯል ሲል መግለጫው አክሎ ጠቅሷል። አንድነትና ሰማያዊ አረና በአንድነት ፓርቲ ጽህፈት ቤት መግለጫ ሰጥተዋል። በሰሞኑ በአንድነት ፓርቲ ጽህፈት ቤት በሰጠው ጋዜጣ መግለጫ ላይ ከሰማያዊ ኢንጂነር ይልቃልና አቶ ይድነቃቸው፣ ከአንድነት ኢንጂነር ግዛቸው፣ ከአረና አቶ ካሳይ ፓርቲዎቻችን በመወከል መግለጫ ላይ የተገኙ ሲሆን የታሰሩ አመራሮቻቸው ከሐምሌ 1 ቀን 2007 ዓ.ም ጀምሮ ባልተጨበጠ መረጃ የሽብር ድርጊት ፈጽማቸዋል በሚል በፖሊስ ቁጥጥር ስር ውለው ማረሚያ ቤት እንደሚገኙ ገልጸዋል። በሀገሪቱ የህግ የበላይነት የማስከበር ሁኔታ እጅግ አሳሳቢ ደረጃ በመገኘቱ በህገ መንግስቱ አንቀጽ 21 በጥበቃ ስር ያሉና በፍርድ የታሰሩ ሰዎች መብት ቁጥር 1ና 2 በጥበቃ ስር ያሉና በፍርድ የታሰሩ ሰዎች ሰብአዊ ክብራቸው ተጠብቆ እንደሚያዙ፣ በቤተ ዘመድ፣ በጓደኛ፣ በእምነት አባቶች እንደሚጎበኙ ቢደነገግም በፓርቲ አመራሮቻችን ላይ ህገ ወጥ በሆነ መንገድ ፖሊስ በፈለገው ጊዜ ብቻ ነው የሚጎበኙት ማለቱ ሳያንስ ከጠበቆቻቸው ጋር እንኳን እንዳይገናኙ ተደርገዋል ብለዋል። እነዚህ አመራሮች ከታሰሩ በኋላ የፓርቲያችሁን የገንዘብ ምንጭ ምንድን ነው? ከፓርቲያችሁ ውስጥ ማነው ጠንካራ ማነው ደካማ? በሚል በእኩለ ሌሊት ጭምር በፖሊስና በሲቪል በለበሱ የደህንነት አባላት ጫና እየተደረገባቸው መሆኑን ፓርቲዎቹ በጠበቃቸው አማካኝነት ለፍርድ ቤት ብናመለክትም የእርምት እርምጃ ለመወሰዱንና ይህ ህገወጥ ድርጊት በታሳሪዎች ብቻ ሳያበቃ በጠበቃ ተማባባ ቡልኩ ላይ በችሎት ከሚካሄድ ማስፈራሪያ በተጨማሪ ሙያዊ፣ ሞራላዊና የዜግነት ክብራቸውን የሚደፍር ድርጊት እየተፈጸመባቸው እንደሚገኝ፣ ከእንግዲህ እሳቸው በችሎት መቆም ጉዳይ ባዶ እንደሆነባቸው በጥብቅና መቆም እንደሚቸገሩ ለፓርቲዎቹ እንዳሳወቁ የፓርቲው አመራሮች ገልጸዋል። በሀገሪቱ የህግ የበላይነት ጉዳይ ዋጋ እያጣ እንዲሁም ህዝብ የሚያምናቸው ተቋማት በማፍረስ ህብረተሰቡ ለሽምግልና፣ ለሃይማኖት፣ ለህግ እንዲሁም ለትምህርት የነበረው አመኔታና ክብር እንዲናት ተደርጓል ብለዋል። በቀጣይ ፓርቲዎቹ ይህንን ህገወጥ ድርጊት የሚቃወሙበት የጋራ ፖለቲካዊ እንቅስቃሴ እንደሚያካሄዱም አስታውቀዋል። የሰማያዊ ፓርቲ አመራሮች ተጨማሪ ጊዜ ቀጠሮ ተጠይቆባቸዋል። በሽብርተኝነት ተከሰው ማዕከላዊ የሚገኙት የሰማያዊ ፓርቲ ጋምጎማ ዞን አመራሮች መስከረም 23 ቀን 2007 ዓ.ም ተመረጥ ከሰዓት በኋላ አራዳ ችሎት ቀርበው 28 ቀናት የጊዜ ቀጠሮ እንደተጠየቀባቸው ከነገር ኢትዮጵያ የተገኘው ዘገባ አመልክቷል። የኢትዮ ምህዳር ጋዜጣ መታሸጉ ተነገረ። የኢትዮ ምህዳር ጋዜጣ መስከረም 23 ቀን 2007 ዓ.ም ተመረተ ለምሳ ከቢሮ እንደወጡ መታሸጉን ዋና አዘጋጁ አቶ ጌታቸው ወርቁ በተለይ ለፍኖ ተነዛነት ጋዜጣ ክፍል ገልጿል። እንደ አቶ ጌታቸው ገልጻ ህትመት ካቋረጥንበት ነሐሴ 14 ቀን ጀምሮ ወደ ተለያዩ ማተሚያ ቤቶች ሄደን ለማተም ጥረት እናደርገም ሊሳካልን አልቻለም ብሏል። ነገር ግን ከሁለት ሳምንት በፊት ማተሚያ ቤት አግኝተን ዝግጅታችንን ካጠናቀቅን በኋላ ወደ ህትመት ልንገባ ስንል ፊውዝ ተቃጠለ በሚል ሰበብ ልትታተም አልቻለችም ብሏል። አሁንም ወደ ሌላ ማተሚያ ቤት በመሄድ ለማተም ተስማምተው ዝግጅት በመናደርገበት ሰዓት ከማከላይ ተደውል ተፈልጋላችሁ እንድትመጡ የሚል የስልክ መልእክት እንደደረሳቸው አቶ ጌታቸው ገልጸው ለምን እንደተፈልጉ ቢጠይቁም በስልክ አልነግረክም ማከላይ ቢሮ ቁጥር 75 አቶ አለበልብለህ እንድትመጣ እንደተባሉ እሳቸውም ሰኞ እንደሚመጡ ለደዋዩ እንደገለጹላቸው ነገር ግን በለቱ ለምሳ እንደወጡ ቢሮአቸው እንደታሸገ ለፍኖተ ነጻነት ገልጸዋል። በመጨረሻም ኬንያ መካከለኛ ገቢ ያላቸው ሀገሮች መቀላቀሏን የእንግሊዙ የዜና ማሰራጫ ቢቢሲ ዘግቧል። የአንድ ኬንያዊ አመታዊ ነፍስ ወከፍ ገቢ 1200 ዶላር ደርሷል፣ ወደ 24000 ብር አካባቢ መሆኑ ነው። በኢኮኖሚ ከሰራ በታች ካሉ የአፍሪካ ሀገራት ከናይጄሪያ፣ ደቡብ አፍሪካና ከአንጎላ በመቀጠል በአራተኛ ደረጃ ተቀምጣለች። 45 ሚሊዮን ነዋሪ ያላት ኬንያ አመታዊ ምርቷ 53.1 ቢሊዮን መድረሱም ተነግሯል። የሳምንቱ ዜና በዚሁ አበቃ። አድማጮች ዝግጅታችን እንደቀጠለ ነው። በዜና ወጃው ጊዜ ተኳሹን በአሜሪካ ኤምባሲ ተኩሰውን ሰውዬ ስም ሌላ ስም ሰጥቻን ብቢዋለሁ መሰለኝ። አድማጮች ስላስታወሱኝ አመሰግናለሁ። የተኳሹ ስም ሰለሞን ታደሰ ገብረስላሴ ነው። አድማጮች በመከታተል ላይ ያላችሁት እዚህ ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ቀደም ቃለ መጠይቅ አካሄደናል። አሁንም ወደ ሌላ ቃለ መጠይቅ ለማድረግ ወደ ሀገር ቤት ደውለን መስመር ላይ ሰው አግኝተናል። ሃሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እንደምን አረፈድክ? እስቲ ራስህን አስተዋውቅልን።
ስሜ ለቀጨ ከበደ ይባላል። የሰማይ ፓርቲ የግ ጉዳይ አላፊ ነኝ።
በጣም አመሰግናለሁ አቶ ይድነቃቸው። እንግዲህ በአንዳንድ ነገሮች ላይ ለመወያየት ነው ዛሬ መስበር ላይ የመጣኸው። አመሰግናለሁ። እንግዲህ ለመንደርደሪያ እንዲሆነን ወደ ጥያቄ በቀጥታ ሳልፍ፣ ሰማያዊ ፓርቲ ከአረና ፓርቲና ከአንድነት ለፍትህና ለዲሞክራሲ ጋር በመተባበር ሰሞኑን መግለጫ ሰጥታቸዋል። የመግለጫውን ይዘት ምን እንደሆነ ባጭሩ ብታስረዳን።
የመግለጫው ይዘት ያው ሁሉም እንደሚያውቀው በሶስታችን ፓርቲ ስም የሚንቀሳቀሱ ጠንካራ አባሎቻችን በአሁኑ ሰዓት በገዢ ስርዓት አማካኝነት በማከለይ ስርዓት ተገንተው ለስቃይ እየተዳረጉ ነው። ከሰማይ ፓርቲ የሽዋስ አሰፋ ከአንድነት አቶ አልታማ ያሚና ዳንኤል ሽበሺ እንዲሁም ከአረና አብርሃ ደስታ በእስር ላይ ይገኛሉ። እነዚህ የታሰሩ አባሎቻችንን አያያዛቸውና የህግ ስርዓቱን አስመልክቶ በጋራ መግለጫዎችን ሰጥተናል።
መግለጫው ምንድን ነው ጭብጡ?
ዋናው መግለጫ ጥብቅ ሊሆን ይችላል። በቅድሚያ ጠበቃቸው በጋራ የነሱን የአራቱንም የህግ አገልግሎት እየሰጠ ያለው ጠበቃ ተመባብሩ ይባላል። እሳቸው አሁን ባለው ሁኔታ ለነዚህ ሰዎች የህግ ድጋፍ ለመስጠት ይቸገራሉ የሚል ደብዳቤ ለእኛ ሊሰጡ ይችላሉ። ይህም ያሉ ምክንያት ተደራራቢ የሆኑ ችግሮች እየተፈጸሙ ነው የሚል ናቸው። አንደኛ ደንበኞቼን ለማግኘት አልቻልኩም የሚል ነው። በተከታታይ ባደረኩት ሙከራ ከደንበኞቼ ጋር ተገናኝቼ የህግ ምክር እንድሰጥ ማዕከላዊ እስር ቤት እየፈቀደልኝ አይደለም የሚሉት። ሁለተኛው ደግሞ ይህንን ራሱ አቤቱታ ለፍርድ ቤት አቅርቤ ፍርድ ቤት ይህንን ጥያቄ ሊቀበልልኝ አልቻለም የሚሉት። ዋናውና ደግሞ ትልቁ ነገር ምንድን ነው? እኔን ከማግኘታቸው በፊት በግድ በኃይል አስገድደው የቃላቸውን ተቀብሏቸዋል። እነሱ አስገድደው የተቀበሉትን ቃል መሰረት አድርገው ነው የጊዜ ቀጠሮ እየጠየቁባቸው ያለው ነው የሚለው። ሌላው ደግሞ ማስፈራሪያና ዛቻ በልጆቹ ላይ እየደረሰባቸው ነው ያለው። ለሀገር ጥቅም ሲባል እንገላቸዋለን እስከ መባል ደረጃ የደረሰባቸው ማስፈራሪያ እየተደረገባቸው ነው በልጆቹ ላይ የሚል ነው። እንዲሁም በእኔ በራሱ የስራዬ ላይ ለሞራሌ ለሊኔ ብዬ በማደርገው ዜግነት ክብሬን እወጣለሁ ብዬ በሚሰራው ስራ ላይ ራሱ ቀጥተኛና ቀጥተኛ ያልሆነ ተጽዕኖ እየተፈጠረብኝ ነው ያለው። በዚህም ምክንያት አሁን እየተደረገ ባለው የጊዜ ቀጠሮ ላይ ለልጆቹ ቆሜ የህግ ድጋፍ ለመስጠት ይቸገራለሁ የሚል ደብዳቤ ሊሰጡ ይችላሉ ለሶስታችንም ፓርቲዎች። እኛ ደግሞ ይህን ፓርቲ ይህንን ደብዳቤያቸው መሰረት አድርገን ተነጋገርን። እንዲህ ስናደርግ ይሻላል የሚል ሲሆን በጋራ ሁነን ይህንን ነገር ለህዝብ የሚገልጽበት ሁኔታ እንስጠር ብለን እኛም ይህንን ስርዓቱን የኮንንበት ከህግ ስርዓት ውጭ እየተደረገ ያለው ነገር አግባብ እንዳልሆነ የገለጽንበት መግለጫ ነው ያለው።
ታዲያ አሁን በቀጣይ የጠበቃ ተማማ በቡልጎ ራሳቸው መስራት እንዳልቻሉ እንደና ተከሳሾቹ አሁን በእስር ያሉት የፓርቲ አመራሮቹ የቀጣይ ጣፈንታቸው ምንድነው? አለ ጠበቃ ይቀጥላሉ ማለት ነው?
እንግዲያው ምን በጠበቃ ማቆም አልቻልንም። ምክንያቱም ቀደም እንደገለጽኩል ነው አንደኛ ነገር እንዲያገኙቸው አይፈቅዱላቸውም። ከጠብቃቸው ጋር እንዲገናኙ አይፈቀድላቸውም። ከዘመድ ከወዳጅ ከሃይማኖት አባት ጋር እንዲገናኙ አይፈቀድላቸውም። ይሄ ነገር ይከለከላል። አንድ ወቅት ነው ጀምረውት የነበረው ከቤተሰቦቻቸው ከሸዋስ ባለቤት እንዲሁም አካሙ ባለቤት በሆነ ወቅት እንዲያገኙ ያደርጉ ነበር። ከምንም በላይ ደግሞ ትልቁና አሳሳቢ ነገር ቅድም ለጠበቃው ገለጹ ስዬ በነገርኩ ላይ ምንድነው ትልቁ ችግር በሊቨሪስ በምርመራ ወቅት እየመጡ ለጥቅም ሲባል ለሀገር ጥቅም ሲባል እንገላቸዋለን እያሉ አንዳንድ ቃላቶችን በመጠቀም እንዲሁም ድርጅቶችን በመጠቀም ሳይወዱ በግድ ቃላቸውን ሰጥተዋል። እና ፖሊስ እያደረገ ያለው ምንድን ነው? እንደዚህ በግዳጅ የተቀበለውን ቃል መሰረት አድርጎ ነው ፍርድ ቤት እየተከራከረ ያለው። ስለዚህ እንደዚህ አይነቱ ህገወጥ አካሄድ ደግሞ መሰረት አድርጎ መከራከር በራሱ ለህገወጥነት ተገዥነት መሆን ነው። ህገወጥን ስራን ማበረታታት ነው የሚሉት ጠበቃው። እኛም ብንሆን ይህንን ነገር የምንቃወመው የሆነው ስለዚህ እንግዲህ ምንም ፍትህ ለማይገኝለት ምንም ነገር ለማይሆንለት ተገናኝተንም ትክክለኛ የህግ ስርዓቱ የማይሄድ እስከሆነ ድረስ የሰው ይዛ መቆም ምንም ነው ልክ እንደኛ ማለት ነው። በ28 ቀን አንዴ በቀጠሯቸው ቀን ነው ፍርድ ቤት የሚፈቀድላቸው ለጠበቃው። እሳቸው ብቻ ናቸው የሚገቡት። ችሎቱም ራሱ የሚካሄደው በዝግ ችሎት ነው። እዛው ይቆማሉ። ፍርድ ቤቱ ራሱ እሳቸውን እያስፈራራ ነው ያለው ጠበቃውን ጭምር። አንዳንድ ጥያቄ በሚጠይቁበት ሰዓት የሰኞቹ አያሉ ተገቢ አለመሆኑ በሚናገሩበት ሰዓት አንተ መንግስትን እየተከራከርክ ነው ባለፈው እንደውም እንዲህ ያሉት መንግስትን እየተከራከርክ ነው ያለው ይሄ አግባብ አይደለም ያስቀጣሉ እያሉ እየተናገሩት ነበር። ጠበቃው ደግሞ እንዲህ እንዲባል እንደማይቻል ፍርድ ቤቱ በገለልተኝነት ጉዳይ ላይቱ መወሰን እንዳለበት ሁሉ ያሳስቡ ነበር። ፍርድ ቤቱም ይህን ተግባራዊ ሊያደርግ አልቻለም። ስለዚህ አራት ተከታታይ ቀጠሮ ነው የሚኖረው። የ28 የሽብርተኝነት ወንጀል የመጨረሻው ቀጠሮ ላይ በልጆቹ ላይ እንግዲህ የሚወሰነው ይወሰናል። ውሳኔ ከተወሰነ በኋላ ምናልባት ወደ መደበኛ ፍርድ ቤት ያመራል። ወደ መደበኛ ፍርድ ቤት ሲያመራ ግን ጠበቃውም ጉዳዩን ይዤ እቀጥላለሁ የሚል ያለው ሁኔታ አሁን ግን
ወደ መደበኛ ፍርድ ቤት እስኪመለስ ያለው ነገር ነው ማለት ነው አሁን።
አዎ አዎ፣ ለዚህ ለአንድ 28 ቀን ለአንድ ወር ባለው ጊዜ ውስጥ ያው ችግሩ ምን አላሳሳቢ ደረጃም እንዳለ ያው ህዝቡም የሚመለከተው አካል እንዲያውቀው ለማድረግ ነው እና ተስፋ እናደርጋለን። እንግዲቹ የፓርቲዎቻችን ጠንካራ አባሎች ናቸው። ምንም አይነት የሽብር ድርጊትም ሆነ አሳብም የሌላቸው ናቸው። ሌላው ደግሞ የሚገርመው ነገር ከፖሊስ ያስኩ የሚለው በሽብር ወንጀል ጸድሮ ነው የሚለው ነገር ግን ማታና ሌሊት ላይ የሚመረምሯቸው ግን ማነው የፓርቲያችን ጠንካራ አባል የገንዘብ ምንጫችሁ የት ነው? ይሄ ነው አንደኛው ጠበቃችን ነው እጅግ በጣም ያበሳጫቸው ነገር ቢኖር አንድ ተጠርጣሪ በሽብርተኛ ወንጀል ስትይዘው እንደ መታየቅን ካለበት መሳሪያው ቤት ገባ ቤት ወጣ ማኑ እንዲንገኝ ጥያቄ ነው መሆን ያለበት። የእውነትም አባሎቻችን ምንም አይነት የሽብር ድርጊት ማሳብም ተሳታፊም አለመሆናቸው የሚያሳዩ ይሄ ነው። የሚመረመሩት ሁሌ የገንዘብ ምንጫችሁ የት ነው? ማነው ገንዘብ የሚሰጣችሁ? በፓርቲ ውስጥ ያለው ማነው ጠንካራ አባል? እንትና ምንድን ነው የት ነው የሚሰራው እየተባሉ በቃ እንዲፈልሉ ነው ስለ ፓርቲዎቻቸው እየተጠየቁ ያለው። እንደውም በጣም የሚገርመው ነገር ከአራቱ አንዱ ማን እንደሆነ ባላቅም ከማን በአንድ ወቅት ሲነግረኝ የገንዘብ ምንጫችሁ እስኪ ንገረኝ ብሎ በጣም አስገድዶ ሲጨቀጭቁት እስኪ እናንተ የመከላከያ ሚኒስቴር ሚኒስትሩን ስቀኝስ ብሎ ያኛው ደግሞ አንደኛው ከኛ ከአራቱ ስማቸውን እርግጠኛ ስላልሆንኩ ብሎ ሲመልስ ከባድ ድብደባ ያደረሱበት እና እንደዚህ አይነት ነገር ነው። በቃ ምንም የማይመስል ነገር ነው ይሆን ያለው እና ይህንንም ጭምር እንትን በማለት ነው ምናልባት መደበኛ ፍርድ ቤትም ይከሰሳል የሚል እምነት የለንም። ምክንያቱም ንጹሃን ናቸው፣ ጠንካራ ፓርቲዎቻችን አባሎች ናቸው። ሆኖ ግን ከዚህ ስርዓት ምን እንደሚጠበቅ መች ምን እንደማድረግ እንደሚችል ስለማናውቅ ምናልባት ወደ መደበኛ ፍርድ ቤት ይከሱ እንደሆነ ያኔ በቋሚነት ጠበቃው ስራቸውን ይቀጥላል።
የጤናቸው ጉዳይ ምን ይመስላል? ታሳሪዎቹን የመጎብኘት ወይም የማይማይት እድል ገጥሞ ከሆነ በአካላቸው ላይ ያለው አጠቃላይ ሁኔታ?
ምንም ሁላችንም የምናገኛቸው በወር በ28 ላይ ዛሬ ባለፈው ቀን ነው። በሶስት ጊዜ ነው ያየናቸው እስከ ዛሬ በታሰሩ ለሶስት ወር ውስጥ ምናያቸው ወደ ፍርድ ቤት ሲገቡ እና ሲወጡ ነው። ቤተሰቦቻቸው አልፎ አልፎ ያገኟቸዋል። እንደው ፊዚካሊ አንዳንዴ ደህና ይመስላሉ፣ አንዳንዴ ደግሞ ትንሽ የመጎሳቀል ሁኔታ አለ። ደህና ናቸውም እንዲህ ሲታዩ ከላይ ያለ ሁኔታ ግን ውስጣቸው እንግዲህ ማወቅም አልቻልንም መጠየቅም አልቻልንም። ይኸው ነው ያለው ሁኔታ።
ኦኬ፣ አመሰግናለሁ። እንደው ከተገናኘን አይቀር አንድ ጥያቄ ልጨምርና እንለያያለን። ሶስታችሁ አረና፣ ሰማያዊና አንድነት በጋራ መግለጫ ሰጥታችኋል። ቀጣዩ እንግዲህ ግንቦት ወር ላይ የምርጫ ጊዜ ነው። ያው እየመጣ ነው፣ ጊዜው እየቀረበ ነው። ምርጫው ደግሞ በብዛት ተቃዋሚዎች በተለይ በአንድ ላይ ሆነው ድምጽ እንዳይበታተን የማድረግ ስትራቴጂ መኖር እንዳለበት ብዙዎች ያምናሉና በእንደዚህና በመሳሰሉት ነገሮች ላይ በተወሰነ ደረጃ አብሮ የመስራት ስለ ምርጫ ጉዳይ ንግግር የተጀመረበት ሁኔታ አለ በፓርቲዎች መካከል?
አዎ፣ ትክክል። እንደውም ይሄ ታሰሩ አባሎቻችን አስመልክቶ ነው ሶስታችን እንዲህ በጋራ መግለጫ መስጠት የቻለው። ከዛ ባለፈም ግን አንዳንድ ሂደቶች አሉ፣ ተገናኝቶ የመነጋገር ከሌሎችን ፓርቲዎች ጋራ ቀጣይ አንዳንድ ነገሮች እንዴት ማካሄድ መቻል አለብን፣ በጋራ መሄድ ያለብን ነገር ምን መምሰል አለበት የሚል አንዳንድ ምክክሮች አሉ። አሁን ለዚህ ሆኖ መግለጹ ትንሽ ምናልባት እንትን ሊሆን ይችላል እንጂ በጊዜ ሂደት ግን የሚገለጽ ወይም የሆነው መልካም የሆነ የስራ ግንኙነቶች አሉ በየፓርቲዎቹ መካከል። አሁን ከቅርቡም የሆነ የሚገለጽ ነገር ይኖራል። ጥሩ የሆኑ ሂደቶች አሉ።
በጣም ጥሩ። አቶ ይድነቃቸው የሰማያዊ ፓርቲ የህግ ክፍል ኃላፊ፣ እግዜር ይስጥልኝ።
እኔም አመሰግናለሁ ለዚህ ቃለ መጠይቅ።
ታላቅ የሙዚቃ ምሽት በስቶክሆልም ከተማ
አይፈርቡ ከዳት ባለም ሰዎች ሰማያው ኮበሩት በስዋዝኛለሁ
የሁለት ሺህ ስድስት ምርጥ አልበም በመባል በአንደኝነት ደረጃ የተሸለመው ዝነኛው ድምፃዊ ብዙአየሁ ደምሴ ከሬጌው ንጉሥ ኃይሌ ሩትስ ጋር በመሆን እናንተን ለማስደሰት በኦክቶበር 25 2014 ዓ.ም ወደ ስቶኮልም ብቅ ይላሉ። ስለዚህ የቀዳሜ ኦክቶበር 25 ምሽታችሁ ከብዙአየሁና ከኃይሌ ሩትስ ጋር ይሁን። ቀዳሜ ኦክቶበር 25 2014 ዓ.ም ቦታ ፓልም ፌልትስ ቬገን 1 ቱነል ባና ግሉበን ሰዓት ከ21 ሰዓት እስከ ሌሊቱ 3 ሰዓት በይበልጥ ለመረዳት በስልክ ቁጥር 0704855584 መደወል ይችላሉ። አዘጋጅ ኩኩሻ
ሰዎች በመከታተል ያላችሁት እዚህ ስቶኮልም ከሚገኘው ኢትዮጵያ ድምጽ ሬዲዮ መሰራጫው ዝግጅት ነው። ፕሮግራሞች ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። እስቲ እስከዛ ድረስ ተከበሩ አና ጎሜዝ በአውሮፓ ፓርላማ የሰብአዊ መብት ጉባኤ አባቶ አንዳርጋቸው ዙሪያ በተደረገው ውይይት ላይ የተናገሩትን ጥቂት እናሰማችሁና ወደ መጣቀለው እንሄዳለን።
Since I've been there in 2005 as head of the EU election observation mission, something that is often used by the Ethiopian government to try to disqualify me because I decided to be genuine to what was my undertaking was to tell the truth based on what was the observation of our 200 observers. And so despite the fact that the affluence to the voter turnout was massive and that people really believed in those elections, then the results when they were counted were clearly misguided, misconstrued to actually counter the fact that out of Addis Ababa 23 seats had gone to the opposition. That was not possible to hide with the later counting. Because I denounced that as a head of observation mission, of course since then my statements about Ethiopia have been disqualified often by the government. But that has led me to indeed be following the situation of the people that I've met in Ethiopia. And Mr. Andegacho Tsige is exactly one of such persons. I've met him there. I've been in touch with him when he was, after being in prison, like all the other opposition leaders were imprisoned at that time for more than a year and a half. Then he was able to go to Britain. And I've been in touch with him, as with many others, in the diaspora. And, of course, I'm very worried with the situation. I will not describe anymore. This is indeed a rendition made by the government of Yemen to Ethiopia of a citizen that is of as British as Ethiopian, and that is condemned to the death penalty. And I'm fearing for his life. And I believe that indeed his life has been saved because indeed there was a reaction of the international community. And even the British Foreign Office was forced to come out because, of course, I know that the British Foreign Office is well informed in Ethiopia. It has advisors placed in the Ethiopian government. I know some of them. And of course, I can't imagine that this rendition could have taken place without the British authorities knowing it full well. I'm still concerned very much for all that was said about Mr. Andegacho Tsige. His situation is untenable. British government and the EU have the obligation to do much more than they are doing. It's not just about Isham statements. And I know that actually, even in the discussions in Ethiopia, indeed the attitude is extremely reluctant to act, despite the fact that Ethiopia is a country that is very important in the region, that is a major partner for the EU in the Cotonou Agreement, that is a major recipient of EU development assistance, where indeed we make a difference if we want to make a difference. Unfortunately, some member states don't want to make a difference. They want business as usual. They are probably even supplying the filters for blocking the bloggers and so on. When I was last time in Ethiopia, it was last year with the ACP Joint Parliamentary Assembly, the government of Ethiopia allowed me to go in with the Joint Parliamentary Assembly. And I had very interesting contacts, including with members of the government, who actually asked me to pass messages to the opposition with a view to prepare the elections that are coming in May. I did that. But I also told very clearly the authorities, there's no way the opposition will come from the diaspora to, indeed, some meaningful elections, if indeed basic elements for democracy and for free elections are simply not there. And as we have heard, with the repression that goes on even more severe on bloggers, on journalists, on human rights activists, this simply cannot happen. And I hope that the EU will take consequences and will not again, because after 2005, the EU sent an election observation mission that again was not even able to deliver the report ended by, headed by our colleague, Dutch colleague, and Thijs Berman, and so this cannot go on. When we were there, we were particularly concerned with two journalists, Mr. Eskinder Nega, who received the Penn Award in the United States, and a young journalist, Reyot Alemo, who was, and he's under, with cancer, bleeding cancer. And some of our members insisted that the co-chairs of the ACP would go and visit prison. And they did go, Mr. Louis Michel, our colleague Louis Michel, and another. But it was quite worrying what they reported. They were shown the facilities of the Kaliti prison, by the way.
I'm not putting me on.
ስላዳመጣችሁ መልካም ተናግሯል። እስከ ሳምንት መልካም
ሳምንት።